zabijaną. Nie, dostukam katama, jemik gwenią, YouTube Adams, radio, zabijaną. ጤና ይስጥልን አድማጮቻችን ይህ የምታዳምጡት ድስቱኮን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርትዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ያንተው ሰምና ወርቅ ያንተው ቀኝ ያንተው ደሃ ሀሀ በለኝ ያንተ ልጅ ወስ መስታወት በላለ በደሃ አገዝ ለገዝ በፍቅር ገበታ አስተም
እናረፈዳቸው አድማጮቻችን የኢትዮጵያ ድምጽ ሬዲዮ በየሳምንቱ እሁድ በዚህ ሰዓት የሚያስተላልፈውን ፕሮግራም አሁን ጀምሯል። በዚህ በስቱዲዮ ውስጥ እኔና ቢኒያም እንገኛለን። ተለያዩ ወቅታዊ ነጥቦችን እያነሳን እየተወያየን ሌሎችንም ፕሮግራሞች ወደ በኋላ ምናደርሳቸው ፕሮግራም ይኖራሉ። በምናደርጋቸው ማናቸው ማይነቶቹ ውይይቶች ላይ እንድትካፈሉ ከወዲሁን ጋብዛለን። በ0819100 ተለያዩ ነጥቦችን እዚሁ ከስቱዲዮ እያነሳን እየተወያየን እንቆያለን። እናንተም በመሃል እየደወላችሁ በእኛ በመናነሳቸው ነጥቦች እንዲሁም ሌሎች ሐሳቦች አሉን ማንሳት ምን ፈልገው በመትሉት ጉዳይ ላይ መደወል ይችላልላችሁ። እንዴት ነው ቤኔ?
ይመስገን ተጠፋፍተናል ካድማጮቻችን ጋር ለትንሽ ጊዜም ቢሆን ስለሱ ይቅርታ መጠየቅ ያለብን ይመስለኛል። ባለፈው ሳምንት አልነበርንም
በትክክል ከዚህ ከሬዲዮ ስርጭት አንጻር። በርግጥ ወደ በኋላም ምን ሌላው ነገር ይኖረናል ከዚህ ከሬዲዮ ክፍል ባልደረቦቻችን ጋር እሱ እንዳለ ሆኖ እንዳልከው ነው። በተለይ ከአዲስ አመት ጊዜ ጀምሮ የተወሰኑ የሬዲዮ ማቋረጦች በየማለት ያጋጠመበት ሁኔታ አለ። እሱን በዘላቂነት እንዴት መፍትሄ እንሰጣለን እናገኛለን የሚለውን የሬዲዮ ክፍል ባልደረቦችም ሬዲዮ ክፍሉም እያሰበበት ያለው ጉዳይ ነው። ይህንን ወደ በኋላ ምናነሳው ይሆናል።
ያው ይቅርታ ለመጠየቅ ነው ለከ ነው በአጀንዳችን ይዘናል። ያው ቀድመን ይቅርታ መጠየቅ እንፈልጋለን። በተለያዩ ነገሮች ባለመመቸት ነው ተለዋዋጭ በሆነው ጊዜ ላይ ቋሚ ሆነን እኛ ባለመገኘታችን ብዙ መረጃዎችን ለእናንተ ማድረስ አልቻልንም። እንግዲህ እሱን እናስተካክላለን ብለን ቃል እንገባለን ተስፋ እናደርጋለን።
በተለይ የኢትዮጵያ ጉዳይ አሁን ባለው ወቅታዊ ሁኔታ እንኳን ሳምንት አይደለም በየቀኑ ከቀንም አልፎ በየሰዓታት ውስጥ ብዙ
ተለዋዋጭ ነገሮች
እየተከሰቱ ያየን ነው። በዚህ በኩል አንድ ነገር በጣስተለው በዛ በኩል ይሄዳል እና ህብረተሰቡ እንደ ድሮ አይደለም። እርግጥ በአሁን ጊዜ የተለያዩ መገናኛ ብዙሃኖች አሉ ብዙ አማራጮች መረጃም ይደርስባቸው ይሆንና ትንሽ ዘርዘር ባለው ሁኔታና ህብረተሰቡ ደግሞ ድምጹን የሚያሰማበት የሚተነፍስበት መንገድ ስለማያስፈልገው ከዛ አንግልም።
ሌላው ደግሞ የታማኝነት ጉዳይ ነው። በተለያዩ የመረጃ ምንጮች ይኖራሉ። ያው በተለይ ያን ዘመኑ የዲጂታላይዝድ ስለሆነ የኢንተርኔትም በተለያዩ አይነት መንገዶች ሰው መረጃ ያገኛል። ግን በዛው መጠን ደግሞ ብዙ ፌክ ኒውሶች አሉ የሚያደናብሩ እና በአንጻራዊ ፊዚካሊ የታማኝነት ጉዳይም ብዙ ስለማያሳስብ
የትኞቹ ሞር ታማኝ ሆኑት ወደዚህ እኛም ባልናቅም ሌሎችም ወገኖች ያቀርቡት ስለሆነ በዛ እንትም የሚባልበት ሁኔታ አለ። እንግዲህ አድማጮቻችን እንዳልነው ተወሰኑ ነጥቦችን አሁን እያነሳን እንቆያለን። እናንተም መሳተፍ ትችላላችሁ። እንግዲህ ቢኒያም ከሰሞኑ በዋናኛነት ያው ሌሎች ነገሮች ቢኖሩም እኛ የመጨረሻው ነገር ነው እንግዲህ ያያየንም እንደሄደው ትናንትና በኢትዮጵያ ምርጫ ቦርድ በተገለጸ መረጃ መሰረት 10ኛው የኢትዮጵያ ክልላዊ መንግስት ይፋ ሆኗል። ያው በርግጥ የሚታወቅ ነው የሚጠበቅ ነው ብዙም አዲስ ነገር ያለው ነገር አይደለም። እኔም ያው ስንት ፐርሰንት የሚለው ነው ሪፈረንደም ተካሂዷል። በዚህ የድምጽ አሰጣጥ ስነ ስርዓት 98 ነጥብ ሳምቲንግ በሆነ ውጤት ሲዳማ ክልል እንደሚሆን ያው በምርጫ ቦርድ ጸድቋል ማለት ነው። ስለዚህ ሲዳማ ብሔራዊ ክልላዊ መንግስት የሚለው ተፈጻሚ ይሆናል ማለት ነው እንግዲህ ያው በምርጫ ቦርድም ከጸደቀ። ስለዚህ ይሄ ምንን ይዞ ይመጣል? ለምን ይሄ መደረጉ ላልቀረ ከፍተኛ የሆኑ በተለይ ይሄ ጥያቄ ከተነሳ በኋላ በተለይ ባለፉት አመታት በዛ አካባቢ ብዙ ልቂት ተካሂዷል ብዙ ማሰቃቂ የሚባሉና እንደዚህ መካሄዱ ለማይቀር ነገር በመንግስትም በኩል በአስፈጻሚም በኩልና በሌሎች ወገኖች በኩል ይሄን ያህል ግጭት ከፍተኛ ደም መፋሰስ መካሄዱ በጣም ያሳዝናል። እና ከዚህ አንጻር ምን ማለት ይቻላል? እስቲ ከዚህ ከክልላዊ መንግስቱም ከእናጠቃላይ ምን ትርፍና ኪሳራ በማስላት የሚጠናቀቅ ይሆናል? ምናልባት እይታህን ነውና አድማጮችም በዚህ ሐሳብ መስጠት ይችላልላችሁ ወይም ሌሎች ነጥቦች ላይ አንተ ሰቀጥል።
ያው የደቡብ ክልል በመጀመሪያ ደረጃ 56 ብሔር ብሔረሰቦች ነው ያው የቀድሞ የነበረው ስነ ስርዓት የብሔር ፌዴራሊዝም እንዲከፈል አዎ የቀደሙ ያድ አንድ ላይ ሰብስቦ 56 ብሔር ብሔረሰቦችን አንድ ክልል ሰጥቷቸው ለአስተዳደር እንዲመች ነው የሚሉት። እንግዲህ በተለያየ ጊዜ ተለዋወጡ ነገሮች ነበሩ። በዞን የመሰብሰብ ለምሳሌ አርብቶ አደሩና ወደ ደቡብ አካባቢ ያሉ የሰገን ህዝቦች ብለው ሰብስቧቸዋል። ግጭቶች ብዙ ጊዜ አሉ በደቡብ ክልል ውስጥ በተለያዩ ምክንያቶች የብሔር ግጭቶችም እንዲሁም ደግሞ የግጦሽ መሬት ግጭት፣ ያስተዳደር ግጭት፣ የውክልና ግጭት በጣም በተደጋጋሚ የሚስተዋልበት ቦታ ነው። ያው መንግስት በተወሰነ መልኩ በቀላሉ መቆጣጠር የሚችለው ክልል ስለሆነ ምክንያቱም በአገሪቷ ፖለቲካ ውስጥ ዋናው ኃይሎች የሚባሉት ሰሜንና የማዕከላዊ መንግስቱ ነው። ወደ ደቡብ ላይ ያሉት ብዙ ጊዜ ያው ፌዴሬሽን ምክር ቤት ላይ ያላቸው ወክልና ከፍ ይላል እንጂ በፌዴራል መንግስት ላይ በኮታ በስልጣን ኮታ ራሱ በጣም ዝቅተኛ ቦታዎችን ነው የሚሰጣቸው።
እንዳላቸው እንደ ብሔር ብሔረሰቦች እንደሚባሉት ብዙ ስብስብነት ሳይሆን ላይክ ስልጣኑን በያዘው አካል በሚወሰንላቸው
ኮታ በተለይ በህዋት ጊዜ እኔ በእያንዳንዱ ሚኒስ ክልላዊ መስሪያ ቤት ውስጥ እነሱን የሚቆጣጠሯቸው ሰዎች ከፌደራል ይመደባል። ልካና የክልሉ ፕሬዝዳንት በቀጥታ እንትን መመሪያ የሚቀበለው የሚያቀበለው ሰው እዛው ከሌላ አካባቢ መጣ ሆኖ ያው የደቡብ ክልል ትንሽ የማሳነስ ነገር አለ ዝም ብሎ። ለዛም ነው እንደዛ በአንድ ላይ ጨፈለቋቸው በ56 አድርገው ማለት ነው። እና የሲዳማ መገንጠል አይደለም የሚባለው ያው ከራሱን የቻለ ክልል ሆኗል ግን ከክልሉ ያው ተገንጥሏል ኖርማሊ። በውስጡ ግን በተለይ አዋሳ ዙሪያ ላይ በጣም ብዙ ከተለያየ አካባቢ የመጡ ህዝቦች ነው ያሉት። ኢቭን በቁጥር በስታቲስቲክስ ብንወስደው የሲዳማ ተወላጆች በጣም ዝቅተኞች ናቸው። ነገር ግን ለረጅም ጊዜ ያው በስልጣን ቦታውን ይዘውት የሲዳማ ተወላጆች ናቸው። እና አሁን ቀጥሎ ምን ሊያመጣ ይችላል? በአገራችን የአወቃቀር የክልሎች አወቃቀር በተለይ በደቡብ ክልል በእርግጠኝነት አሁን በቀጣይነት ወላይታ የክልልነት ጥያቄ ከሲዳማ እኩል ነው ያነሳው።
አዎ ብዙ እየገፉ እነሱም ያው እንደዚህኛው ትንሽ ገኖ ያለ መውጣት ነገር ካልሆነ በጥያቄ ረገድ በጣም እየገፉ ያለበት ሁኔታ ነው። ያው በቂ በተለይ የደቡብ ክልላዊ መንግስት በቂ ምላሽና ትኩረት አልሰጠንም በሚል በተለይ ባለፉት ጊዜያት ብዙ እንትኖችን ያደርጋሉ።
ሰላማዊ ነው አትሊስት የቅድም ስትነሳ እንደጀመርከው የደቡብ የሲዳማው ለዚህ ይሄ ለሚደረገው ለምን ያ ሁሉ ልቂት አስፈለገ? ያ ሁሉ ይሄ እጄቶ በሚባል ኃይል በጣም ብዙ ሰዎች ህይወታቸውን ንብረታቸውን አጥተዋል። ከነዚህ ተጎጂዎች ደግሞ ዋናኞቹ ወላይታ ብሔር ተወላጆች ናቸው። አሁን ኦሮሚያ ላይ እንዳለው አይነት ጋሞችን የማጥቃት ወላይታዎችን የማጥቃት አይነት ነገር ዞሮ ዞሮ ይሄ ለሚፈቀደው ይሄ ለሚመጣው ነገር መጀመሪያውኑ መንግስት ምርጫውን አትመርጡም ወይም ደግሞ ወደዛ መንገድ አንሄድም ስላለ ይሄን ተከትለው ደግሞ እነዛ ግሩፖች ወይም ስብስቦች በተለያዩ ሰዎች ስልጣን ተሰጥቷቸው ነው እንደዚህ አይነት ነገር ሲያደርጉ የነበሩት። አሁን አብዛኞቹ እስር ቤት ናቸው ያሉት ኦልሞስት አመራሮቹ የጄቶ የሚባለው ግን ያው የታገሉት ለዚህ ነው። መንገዱ ልክ አልነበረም የሄዱበት መንገድ እና
ተቃቀሙ
እና እንዳልኩ በክልሉ ቅርጽ ላይ እና በሀገሪቱ ላይ በኢትዮጵያ ፖለቲካ እንት ላይ አሁን በርግጠኝነት ወላይታ ኦሬዲ እንቅስቃሴን ጀምሯል። ካፋ እንደዛ አይነት እንቅስቃሴ ውስጥ አለ። ወላይታ ደግሞ ያለው በጋሙ ጉፋ ጋሙና ጎፋ ተብሎ ስለዚህ ጋሙ ደግሞ ለራሱ በርግጠኝነት እንደዚህ ያላ በ50 ኢትዮጵያ ውስጥ የክልሎች ብዛት በጣም ብዙ ይሆናል በርግጠኝነት በቅርብ ጊዜ።
እንደዚህ ማድረጉ ካልቀረ የፌደራል መንግስቱ በተለይ ዳተኝነት ይታይበታል። ኦሬዲ ላንዱ ከተፈቀደ ለሌሎችም አይፈቀድበት እንግዲህ አካሄድ አይኖርም። እና ማቆሚያው ሲየት ነው ይሄ ነገር በጣም አስቸጋሪ ነገር ነው የሚሆነውና ወደፊትስ አሁን ሲዳማ ክልል ከሆነ በኋላ የስልጣን ክፍፍል የሀብት ብዙ ነገሮች አሉ። በተለይ አዋሳ ላይ በርግጥ ያው ክልሉ ዛ ቢሆንም ብዙ የሌሎች ብሔር ተወላጆችም ረጅም አመት በመኖር በክልሉ ላይ ብዙ መዋለ ነዋይ በማፍሰስ ብዙ ነገሮችን የመስራት ነገር አለና ክልሉ በኢትዮጵያ በተለይ ብዙ እንትኖች የክልሎች ራሳቸው እንደ ህገ መንግስት የሚመስል መተዳደሪያ አላቸው። የብዙዎቹን ስናይ አግላይ ነው ራሳቸው እንደ አንደኛ ልክ እንደ ኦሪጅናል ነዋሪ ቆጥረው ሌላውን እንደ ሁለተኛ ዜጋ ነው የሚያዩ አብዛኛው። እና ይሄ አይነት ስሜት የሚፈጠሩ ነገርም ይኖራል የሚልም ስጋት አለ። አሁን ያው እንግዲህ ክልሉ የራሱን ህገ መንግስት ማርቀቁ ማጽደቁ አይቀርምና ለወደፊት በዛ አካባቢ ጎረቤት ሆነው ለሚኖሩ እዛ አካባቢ ከሌላ ቦታ ሄደው እዛው ሰተላርገው የሚኖሩ ወገኖች ምን ያህል ሴፍቲስ
የዋስትና ጥያቄ ወይም ደግሞ በመርጫው ሂደት ውስጥ የከተማው ህዝብ እንዲሳተፍ ተደርጓል። መጀመሪያ እንደዚህ አይነት እንዲያውም የመጀመሪያ አፕሮቻቸው ምንድነው ልክ በኤርትራ እንደተካሄደው ጉዳዩን የሚወስነው እኛንን አይነት ነገር አሁንም ኤርትራ በኢትዮጵያ በኩል ሪፈረንደም ሲካሄድ ሌላው አብዛኛው የኢትዮጵያ ህዝብ እንደማይመለከተው ነው የሆነው ወይም አልመረጠም ድምጹን አልሰጠም። ጥቂት ግለሰቦች ናቸው ድምጻቸውን የሰጡት የተስማሙት። አሁንም ወደ እንደዚህ አይነት አፕሮች ነበር ድምጽ አሰጣጡ ላይ እንደዚህ አይነት ነገር አለ። ግን አንዳልከው በጣም ከፍተኛ የሆነው ነዋሪ የ ከሌላ ብሔር የመጣ አዋሳን አዋሳ ያደረጋት አዋሳን የቆረቆሯት ራሱ ሌላ ከተማ በደርግ ጊዜ የሲዳሞ ክፍለ ሀገር ነው ይባላል።
ሲዳሞ ክፍለ ሀገር ነው በሚባለው ተማሪዎችን በክልል በክፍለ ሀገሮች አወቃቀር ራሱ ወደም እናስተ
እና ይርጋለም ነበረች የሲዳሞ ክፍለ ሀገር ዋና የምንትና ይርጋለም ነበረች ትንሽ የከተማ ነች። እና ከዛን አዋሳን በጣም ጥቂት በሚባሉ ሰዎች ተመሰረተች። አሁን አድጋ 50 60 አመቷ ነውና በዚህ በ50 60 አመት ውስጥ ከተለያዩ ከተሞች በላይ በጣም ብዙ እድገት ያሳየች ከተማ ነች። በግል ኢንቨስተሮች እና በተና ኃይሌም ሌሎችም ኢንቨስት ያደረጉባት ከተማ ነች። በሌሎችም የነጋዴና የተማሪ ከተማ ነች።
ተፈጥሮ አቀማመጥ ውበቷም በተለይ በቀደመው ዘመን በሰላማዊነቷ እንደው ዘና በቃ ምንም አይነት ፖለቲካ ድባቡ ራሱ ብዙም ጫና የማይፈጥርበት አካባቢ ስለነበር ያን ነገር ይዞ መጥቷል። ከዚህ ወዲያ ግን ምን መልክ ኖረዋል አሁን እዛ የሲዳማ ተወላጆች ሌሎችን ወገኖች የሚያዩበት መንገድ እንግዲህ እንዴት እንደሚሆን እንግዲህ በሂደት ምን ይሆናል አይ ቲንክ
አገን እንዳልከው አዎ የጋራ የሆኑ ሀብቶች ኢንዱስትሪ ፓርክ አለ በጣም ትልቅ ኢንዱስትሪ ፓርክ አለ የፌደራል መንግስቱ መስተዳድረውና እንዲያውም ብዙ ጊዜ ዶክተር አብይ መሆኑ ሌሎቹ ከተለያየ ሀገር እንግዶች ሲመጡ ወስደው የሚያሳዩት ያን ኢንዱስትሪ ፓርክ ነው። እና ያ በፌደራል የሚተዳደር ነው። አሁን የክልል ክልል ሲሆኑ የነነ የማስተዳደር እንዳልከው ደግሞ ብዙ ሰዎች ኢንቨስት ያደረጉ ነበሩ የቦታ የዋጋ ሁሉም ነገር እንደ አዲስ እንግዲህ አዲስ የሚጀመር ነገር ነውና ቀጣዩ ነው ከምንም በላይ የሚያሰጋው። እንዳልኩ 56ቱም በርግጠኝነት አሁን እዚህ ጋር ማቆሚያ ከሌለው ነገ ወላይታ ተባለናል ከዛ ከፋ ከዛ ጋሞ ከዛ ያለ
ጊዜ ማለት ጉዳይ ካልሆነ በስተቀር ጊዜ
ሁሉም ሲደራጁ ይሄን ጥያቄ ያቀርባሉ። መንገዱ ደግሞ አንዳንዱ ሰው የሰው ህይወት ያጠፋ ሊያሳካው ይችላል አንዳንዱ በሰላማዊ መልኩ ሊያሳካው ይችላል። ነገር ግን ወደዛ ነው ይሄድን ያለነው ወደ እንደዛ አይነት መንገድ ነው።
ጠቅላይ ሚኒስትሩም ሲናገሩ ይሄ ሲዳማ ሪፈረንደም አሞግሰው የተናገሩበት መንገድ አለ። ስለዚህ ሌሎችም ይሄንን መንገድ አከተሉ ማለት አይቻልም። እንግዲህ መጨረሻውን አብረን ምናይ ነው የሚሆነው። አድማጮች የምትከታተሉት ከዚህ ከኢትዮጵያ ድምጽ ሬዲዮ የሚተላለፈው ፕሮግራም ነው። ከአፍታ ሙዚቃ ረፍት በኋላ ደግሞ ሌሎች ነጥቦች እናነሳለን። አስተያየቶች ካላችሁ ደውሉ። How entertaining አድማጮች ፕሮግራማችን እንደቀጠለ ነው። አሁን ደግሞ እዚ የኢትዮጵያ ድምጽ ሬዲዮ ባልደረባና ስራስኪያጅ አህመድ መስመር ላይ አለ። እንደምን አርፈደህ አህመድ?
سلام گرومی دیناچو
آلن آلن هلو سلام نو
این مسگنو هلو سلام نو
بطام تورونگ دیه کزی که تو پیدمز ریدیو گر بتایزه من نساو نتو آلن نا استی حساون نگرن نا بزاون کتل آلن
گرومی انگدیه اندم تاوکو بلفو عدی سامت لای اینیم لگزیو که سبت تامت آدل کلوت بوحالا دکمونیال بیه نبره نا بزام مکنیات نیم ممتاتون هاکم می نبره نانتم یسرا گودنیو چه بتا چال متن یتشالا چون ارگا چوال ریدیونون دکتلنو منم ماندان ریوی کوارتم ونوم گن ودفیت یه ها سبت تامت یاگل گل ریدیو ودفیت بتا تنا کرملکو با عدیس با عدیس گل بتا عدیس گل بتا چم رو بتا ያለ ፉትንም ፍላጎት ያላቸው እየቀጠሉ ስራቸው ሆኖም ግን አዳዲስ ጉልበት ሁሉ ተጨምሮበት በተለይ በስራ አስኪያጁ በኩል እና ደግሞ በስርጭት ክፍሉ በኩል አዳዲስ ጉልበት ያስፈልገናል ብዙ ብዙ ኢትዮጵያውያኖች አሉ እዚህ የሚኖሩ ከስቶኮልምም ቢሆን ስቶኮልምም እና እነሱም ሁሉ ይሄ ሬዲዮ ተቃሚ ነው ብሎ የሚያስቡ ብዙ ሰዎች እንዳሉ አቃለው በተለይ አሁን ለተወሰኑ ግዚያቶች አልፎ አልፎ ስለተቋረጠ ብቻ እየደወሉ እንዴት ነው ነገሩ ምንድነው ይያሉ ይሏሉ እና ይሄንን አጠናክሮ እንደገና ለመስራትና በተሻለ ሁኔታ ህዝብ በሚፈልገው ሁኔታ ለመስራት ጃንዋሪ 11 ላይ በሚቀጥለው አመት ማለት ነው ጃንዋሪ 11 ላይ በኢትዮጵያ ኮሚኒቲ ስብሰባ አጥርተናል እና በዚህ ስብሰባ ላይ የሬዲዮኑ ተቀላላ የኢኮኖሚውን ሁኔታ የሰው ኃይሉን ሁኔታ የቦርዱን ሁኔታ በተቀላላው ስለሬዲዮኑ ህዝብ ምን እንደሚፈልግ ሁሉ በግልጽ ተወያይተን የህዝቡን ፍላጎት ለማሟላት በምን አይነት ሁኔታ እንደምንሰራ ለመወያየት የጠራ ነው ስብሰባ ነውና ማንኛውም ኢትዮጵያዊ ይሄ ሬዲዮ ቢያንስም ቢገፋም ይጠቅማል ኢንፎርሜሽን መለዋወጣችን ይሆናል ሌላው ቅርቶ ወገን እንኳን ከዚህ ዓለም በሞት ሲያልፍ መነጋ እንትን ምንድነው ኢንፎርሜሽን መለዋወጥ ይሆናል
በተለይ ሎካል የሆኑ መረጃዎችን በተለይ በስዊድን ያሉ መረጃዎች በጣም ክፍተቶች አሉ የደስታ አለ ሀዘን አለ ሌሎች ነገሮች አሉ ሌሎች አሁን ቀደም እንደተባለው የዲጂታል ጊዜም ቢሆን በተለይ እነዚህ ሎካል በሆኑ ነገሮች ላይ ውስንነት አለ ሰዎች እኔ የምገናኘው ከራሴ ጓደኞች ጋር ነው አንተም እንደዛው ግን አንድ ጋር የሚያገናኝ ነገር መኖሩ ያው የግድ አስፈልጊ ነው
ትክክል ግሩሜ እንደውም በጣም የሚገርመኝ እኔ እስከ ቅርብ ጊዜ ድረስ ይሄ ሬዲዮን ስለሰራሁበት ለማድነቅ ሳይሆን ብዙ ኢንፎርሜሽን ፍሎው የሚያረጋው ኢትዮጵያውያን መካከል በዚህ ሬዲዮ አማካኝነት እንደሆነ ለመገንዘብ ችያለሁ በተለይ ስቶኮልምና ስዊድን ያለን መገናኛችን ነው አስቸኳይ ነገር ቢኖር እንኳን ተጠራርተን ሆ ተባብሎ የምንገናኝበት ነው ሐሳብ የምንለዋወጥበት ነው መደሰቻችን ነው ማዘኛችን ነው ና ይሄንን እንደ ቀልድ ከ27 አመት በኋላ መዘጋቱ ለሁሉም ቅር ይለው ይገባል ምን ፈልገው ደግሞ ትልቅ ነገር አይደለም ሁሉም ያቅሙን ኮረወረ ለምሳሌ ብዙ ጻፎች እዚህ ሀገር አሉ በጣም ጎበዝ ይሆኑ እነሱ በወራንዴ አንድ ጽሁፍ ቢልኩ ወይንም አንድ አባንድ አረስት ላይ አስተያየታቸውን ቢሰጡ ያ እንግዲህ ብዙ ሰዎች ስላሉ በወራንዴ አንድ ሰው ቢሰጥ እንግዲህ ይታይ ያ ሬዲዮ ቀጥ ብሎ መስራት ይችላልና እንዳልከው ትልቅ የኢንፎርሜሽን መለዋወጫችን ስለሆነ መዘጋት በፍጹም የለበትም ብለን ነው ምናምነው ለዚህ ግን የተወሰኑ ሰዎች ብቻ ለፍተን ልናቆመው አልቻልንም ስለዚህ ሁሉም መካፈል አለበት እና በዛን ቀን እንደሚመጡ ባለ ሙሉ ተስፋ ነኝ በጃንዋሪ 11 በኢትዮጵያ ኮሚኒቲ ሰዓቱን ከ14 ሰዓት በኋላ ነው እንግዲህ አሰብነው
ከ14 ሰዓት በኋላ ስለዚህ በሬዲዮኑ እንዴት ይሰራል በቀጣይስ አቅጣጫዎችን በማስቀመጥ የሰው ኃይሉንም ከፕሮግራም ይዘት ጋር በተያያዘ ብዙ ነገሮች እናሳሉ ማለት ነው
ትክክል እንደምመሰለ እስከዛሬ ምን ሰራው ባብዛኛው ዋን ዌይ ነው ነበር አንድ በኩል ከኛ በኩል ብቻ ከሬዲዮኑ ሰራተኞች ብቻ የሚመጣውን ሐሳብ ነበር እናንጸባርቀው አሁን የምንፈልገው ይሄ ፊድባክ ማግኘት እንፈልጋለን ምንድነው ሰው የሚፈልገው ምንድነው ህብረተሰባችን በዚህ አካባቢ የሚኖረው ስለምን እንዲነሳለት ነው በምን አርስ ላይ እንወያይ ነው ለብዙ ጊዜ ይነግሩኝ ነበር ሰዎች እዚህ ሀገር ያለውን ችግር አንሱልን የሚሉ አሉ ግን ያንን ችግር እኔ ቁጭ ብዬ ሁሉንም ችግር አላቀውም ሰዎች ራሳቸው ይሄ አለ ጥቆማ ቢሰጡን ይሄ አለ ኢትዮጵያኖችኮ በዚህ ይቸገራሉ ይሄንን እርዳታ ያስፈልጋቸዋል የህክምናን ብትለው የህግ ብትለው የምን ብትለው ይሄንን ቢጠቁሙን ሬዲዮኑ ደግሞ ባለው አቅሙ ተሯሩጦ እነዚህን ችግሮች እንዴት ሊፈቱ እንደሚችሉና ኢትዮጵያዊ ከችግር እንዴት ሊወጣ እንደሚችል የተቻለውን ያደርጋል መቼም ሁሉን ነገር ማድረግ እንችላለን አይደለም ምንም በምንም ሁኔታ ሁሉን ነገር ማድረግ የሚችል የለም ግን ከተባበረን ድምጻችንን ባንድ ካሰማን ስዊድን ውስጥ ኢትዮጵያኖች ተከብረው አንገታቸውን ቀና አድርገው የሚኖሩበት ሁኔታ መፍጠር እንችላለን ለዚህ ደግሞ ይሄ ሬዲዮ መገናኛችን ስለሆነ ሐሳብ መለዋወጫችን ስለሆነ እንዴት አርገን ድምጻችንን እንኳን እናሰማ ሌላው ቀርቶ ለስዊድን እንትን ያለብን ችግሮች ለመፍታት
ብዙ ችግሮች ብዙ ማህበራዊ ኢኮኖሚያዊ ችግሮች በተለይ በስቶኮልም ውስጥ ያው እንዳለ እናውቃለን በተለያየ በግላችንም ብዙ ነገሮች እንዳሉ እናውቃለን በተቻለም ባለፉት ጊዜያት ለማንሳት ተሞክሮ ለተለያዩ ማህበራዊ ችግሮችን በበቂ ደረጃ ነው ተብሎ ባይታመንም ግን ያው የህብረተሰቡ ተስፋ ተሳትፎ እስከሌለበትና ያ ነገር ወደፊት መምጣት እስካልቻለ ደግሞ ብዙ መሄድ ስለማይቻል በዚህ ነገር ላይም አድማጮችም የነቃ ተሳትፎ እንደሚኖራቸው እናምናለን
በትክክል ግሩሜ እንዳልከው አንዳንድ ጊዜ በጣም እንዴት ልበል በጣም ያስመረራል ሬዲዮኑ የህዝቡን የራሱን የህብረተሰቡን ችግር ለማንሳት በተደጋጋሚ ህብረተሰቡን ሲጠይቅ ህብረተሰቡ ዝም ሲል በሌላ በኩል ደግሞ አንተ በህብረተሰቡ አካባቢ ውስጡን ይሄ ችግር አለ ለምን ይሄን አታነሱልኝ ምናምን ሲል ሲሰማ እኔ ምንድነው እንዴት አርገን ይሄንን ማገናኘት የምንችለው እልና ይሄ ዲስአፖይንትመንቱ በጣም ትልቅ ይሆናል በጋራ ሆነን ነው ችግሮችን በጋራ ተዋይተን በጋራ አንስተን በጋራ ጥለን በጋራ ሲሆን ነው እንትን መወጣት የምንችለው ብዙ ችግሮች አሉ የቤት ክራይ ችግር እንዳለን ሰማለ እንዴት አርገን ነው እኛ መፍታት ባንችል እንኳን እንዴት አርገን ነው ኢትዮጵያኖች መካከለ ያለውን ችግር
የሚመለከታቸውን እንግዶች
አባቶች ማቅረብ እንችላለን
ብዙ ነገሮች አሉ
ብዙ ችግሮች አሉና ብዙ ምንድነው በቤታቸው ቁጭ ብለው በስቃይ በበሽታው በምኑ የሚሰቃዩ ይሄንን ለመወያየትና ለመረዳዳት እኛው ካልታገልን ማን ሊታገልልን ይችላል በየቤቱ ቁጭ ብሎ ከመአዘን በጋራ ሆኖ ችግሩን ለመፍታት መሞከሩ ጥሩ ነው ለዚህ ደግሞ ይሄ ሬዲዮ ደምበኛ መሳሪያ መሆን ይችላልና እኔ ህብረተሰቡን የምለምነው እንደምንም ብሎ በጃንዋሪ 11 ላይ ተገኝተን የሚያስፈልገውን እያንዳንዱ የፈለገውን ተናግሮ ተስማምተን ሁላችንም እንስማማበትን ይሄ ተቃሚ ነው የምንለውን እንድንሰራበት እና ይሄ ሬዲዮ እንዳይዘጋ ከዚሁ አሳስባለሁ እንግዲህ አደራላለሁ
በጣም ጥሩኛም እስከ ጃንዋሪ 11 ጊዜያቶች አሉ በየሳምንቱ በሚኖሩት ፕሮግራሞች ይሄንኑ ያው ያስተዋወሰን እስከ ፕሮግራሙ እንዘልቃለን ማለት ነው
ትክክል እና እንግዲህ ይሄው ነው በእኔ በኩል ያለው ግሩም
በጣም ጥሩ አሜን መልካም ውሎ
አሜን ለእናንተም
አሜን ቻው
Hello, what's up?
አድማጮች ፕሮግራማችን እንደቀጠለ ነው። አሁን አንድ አድማጭ መስመር ላይ አሉ። አስተያየት መስጠት ይመስለኛል። ሃሎ ጤና ይስጥልኝ።
ጤና ይስጥልኝ። እኔ ማለት የፈለኩት ለነገሩ 20 አመት የተደረገ ከበሩ ወይ 28 አመት የተደረገ ከበሩ በአንድ ጊዜ አይጠፋም። የአቶ አህመድ አስተሳሰብ በጣም በጣም አስፈላጊና ኢትዮጵያን ለማዳን የሚሰራበት ከሆነ ዋናው ነገር መተባበር አሁን እንደሚያስፈልግ ነው የሚናገሩት ያሉት። ትክክል ነው። እሱም ደግሞ መደረግ አለበት። አንድ ነገር ማስተዋል ያለብን ግን እሳቸውና አባሎቻቸው አንድ ላይ ሆነው 20 አመት ሁሉም ትግኛ የሚናገር አንድ ነው ሲሉ ስለነበር አሁን እንድንተባበር ይቸግረናል። ግን ይሄንንም ራሳችንን ቋጥረን ምናድን ከሆነ ኢትዮጵያን አሁን ማዳን አለብን። ይሄንን ነገር ምክንያቱም እሳቸውም ሰው ናቸው፣ ሌላ ነገር አይደለም። እሳቸው ላይ መቋጠር የለብንም የሀገር ጉዳይ ስለሆነ።
ማንን ነው እሳቸው ያሉ?
ማንንም ይሁን ማንንም ኢትዮጵያ ማዳን ላይ ካሁን በፊት ግን ሁሉም ትግሬኛ የሚናገር ወይ ትግሬ ምናምን ይባል ስለነበር እሱን ትተን የኢትዮጵያ ማዳን ላይ አሁን መስራት አለብን። ምክንያቱም አንድ ሰው በተናገረው ወይ አንድ ማህበር በተናገረው ሁላችን ልንጠፋ አንችልም። የሀገር ጉዳይ ነው። የሀገር ጉዳይ ላይ መተባበር አለብን። እሳቸው የሚሉትን ሰምተን ጃንዋሪ ለበል ላይ ተሰብስበን የማዳን ጉዳይ ላይ መተባበር እንዳለብን መናገር ፈልጋለሁ።
ጥሩ፣ አመሰግናለሁ አድማጭ።
ቴንክ ዩ ባይ።
አድማጮች ፕሮግራማችን ይቀጥላል። አሁን አንድ ማስታወቂያ ነበርና አንድ እንግዳም መስመር ላይ አሉ። ከሳቸው ጋር ቆይታ አደርጋለሁ። የሰላማዊ ሰልፍ ጥሪ ይላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊ ለሰላም የኖቤል ሽልማት ወደ ኦስሎ በሚመጡበት ጊዜ በኦስሎ ከሚኖሩ ኢትዮጵያኖች ጋር በመተባበር ሞረሽ ወገኔ የአማራ ማህበር በስዊድን ሰላማዊ ሰልፍ ያደርጋል። በእንግድነት ለተጠሩና ለጋዜጠኞች እንዲሁም በዓለም ዙሪያ ባሉን የሚከታተሉት ሁሉ እንዲያውቁት በመናደርገው የተቃውሞ ሰላማዊ ሰልፍ ላይ ተካፋይ መሆን የምትፈልጉ ሁሉ በ0737700333 እና በ0707888990 ደውላችሁ መመዝገብ ትችላላችሁ። ከአክብሮት ጋር ይላል ሞረሽ ወገኔ ስዊድን። በዚህ ጉዳይ ላይ ማብራሪያ እንዲሰጡን እንግዳ አሉ። ሃሎ ጤና ይስጥልኝ።
ጤና ይስጥልኝ።
እንደምን አረፈደዋል አቶ ስዩም? እንዴት ናት?
ደህና፣ እግዚአብሔር ይመስገን ደህና።
እንግዲህ አሁን በማስታወቂያው እንደተናገር ነው አይ ቲንክ ድርጅታችሁ ሞረሽ ወገኔ የአማራ ማህበር በቀጣይ የተቃውሞ ሰልፍ ለማድረግ ማስታወቂያዎችን በትኗል። እንግዲህ ተቃውሞ ሰልፍ በኖርዌይ ኦስሎ ይደረጋል ነው የሚለው እና ጠቅላይ ሚኒስትር አብይ አህመድ ሰላም ኖቤል ሽልማት ማግኘታቸው ያው የሚታወቅ ነገር ነው። በዚህ በሰላም ኖቤል ሽልማት ያው በርግጥ የተለያዩ ሐሳቦችና አስተሳሰቦች ተንጸባርቀዋል። የተደሰቱ ወገኖች አሉ፣ በሌላም ወገን ያልተደሰቱ ወገኖች አሉ። መሃል ላይ ሆነው ደግሞ ድርጊቱን እንዲሁ የታዘቡ ወገኖች አሉ። ምናልባት የተቃውሟችሁ መነሻ ምን እንደሆነ ቢያስረዱኝ በዛ እንነሳለን።
እሺ፣ በመጀመሪያ ደረጃ ይህንን እድል ለሰጠን ለዚህ ራዲዮ ጣቢያ የከበረ ምስጋናችንን እናቀርባለን። ጥንካሬውም የዚህ ሬዲዮ ታዲያ አሁን ከዚህ ኢንተርቪው በኋላ ብዙ ተቃውሞ ሊያጋጥመው እንደሚችል እናስባለን።
በነገራችን ላይ ኢትዮጵያ ድምጽ ሬዲዮ ምናልባት ተሰዩ ምርሶም እንደሚያውቁት ላለፉት 27 አመታት ሲዘልቅ በነበረው አሰላለፍ ላይ በተቻለ በጠን ገለልተኛ ሆኖ የሁሉንም ሐሳብና አመለካከት ለማስተናገድ የተሞከረበት ነው የነበረው። የትኛውንም አይነት አስተሳሰብ ያለው ሰው በዚህ በሬዲዮ የሚሳደብም ያሞግስም ተለያየ አቅጣጫ ስላለ ያው የሁሉንም ኢትዮጵያዊ ኢትዮጵያ ድምጽ ሬዲዮ እስከተባለ ድረስ የትኛውንም አይነት አስተሳሰብ ቢያንጸባርቅ ያው እንትንን በጠበቀ መልኩ እስከሆነ ድረስ ከሬዲዮ ስርጭቱ የሚያገደው የለም። ያው ይሄን ለመጥቀስ ነው። ይቀጥሉ ዘተሰዩ።
እሺ እሺ። ድምጽህ ግን ትንሽ የራቀ ይመስላል።
ለሚቀጥለው
ለሚቀጥለው እንግዲህ የጠቅላይ ሚኒስትር አብይ ይሄንን ሽልማት በማሸነፋቸው የተደሰቱ አሉ። እንደኛ ደግሞ በዚህ ሽልማት ያልተደሰቱ አሉ። እንግዲህ ሁለት ጎራ አለ ማለት ነው። እዚህ እና እኛ ካልተደሰቱት አይገባቸውም ከምንለው ወገን ሲሆን፣ ሌሎቹ ደግሞ እንዳውም የስጦታውን እንዲያሸንፉ ብዙ የታገራሉ ማለት ነው። ለሁለት የተለየ አንዱ እንግዲህ ይሄ ነው። ሁለተኛ ለምን ተቃወማችሁ ያልክ መሰለኝ።
ምንድነው እሱ መነሻ ሐሳቡ?
አዎ እል በመጀመሪያ ደረጃ አድማጭ እንዲረዳልን የምንፈልገው ገና ጠቅላይ ሚኒስትር አብይ ለሽልማት ሲታጩ ነው እኚህ ሰው ለሰላም ሽልማት ብቁ አይደሉም ብለን ለኖብል ኮሚቴው ኦስሎ እና ለሚመለከታቸው እዚህ ስቶክሆልም እዚህ ስዊድንም ኦስሎም ዘርዝረን በዚህ ምክንያት እኚህ ሰው ብቁ አይደሉም ብለን ያስገባ ነው እንትን ማመልከቻችንን ያስገባ ነው። በኋላም ይከርታ ማሸነፋቸውን ስንሰማ ያንን ለኖብል ኮሚቴውና ለሌሎቹ ያስገባ ነው በሙሉ ሰብስበን እንትን አያይዘን ለስዊድን ላሉ ጋዜጦችና ኖርዌይ ለሚገኙ ጋዜጦች በሙሉ በትነናል። ስለዚህ አዲስ የተጀመረ አይደለም። ይሄ ሽልማቱን ካገኙ በኋላ ያደረግነው ሳይሆን ከዛ በፊት ጀምሮ ያደረግነው እንትን ነው።
ኦኬ።
ይሄን ካልኩ በኋላ እንግዲህ የእንትኑ የዚህ የኖብል ሽልማት ኮሚቴው ለኚህ ሰው ሽልማቱ ይገባቸዋል የ2019 ዓመተ ምህረት የትልቁ ማለት የሰላም አባት ልበለው የሰላም ሽልማቱ አሸናፊ ይሆናሉ ብሎ የመዘነበት ሚዛን ነው። እንግዲህ ሚዛኑን ስናየው አንደኛ በኤርትራና በኢትዮጵያ መካከል ሰላም ስለፈጠሩ ይላል። እዚህ ሁለተኛ እስረኞች ስለፈቱ ይላል። ሶስተኛ ተቃዋሚዎቹ ገብተው እንዲወዳደሩ ስላመቻቹ መድረኩን ስላመቻቹላቸው፣ አራተኛ ሽልማቱ መነቃቂያ ሆኖ ለወደፊቱን በያዙት እንዲቀጥሉ እያለ አምስት ነው ስድስት መስፈርቶች ናቸው ያቀረበው።
ግን አቶ ስዩም ከተዘረዘሩት ውስጥ አቶ ስዩም ከተዘረዘሩት ውስጥ ምክንያቱም አሁን በኢትዮጵያና ኤርትራን ጉዳይ እርሶም የሚያውቁት ነው። ላለፉት 20 ምናምን አመታት ወይ ሰላም ወይ ጦርነት ሳይኖር ሁኔታዎች በአስፈሪ ሁኔታ የቀጠሉበት ሁኔታ በነበረው እሳቸው እንዲቋጭ ያደረጉበት ሁኔታ እንዳለ ተገለጸበት ሁኔታ አለ። የኖቤል ኮሚቴውም በዋና መስፈርትነት ተጠቀመው ይሄንን እንደሆነ ይገልጻል። ይሄ ልክ አይደለም ማለት ይቻላል።
ይሄ እኮ ሳምንት አልቆየም እኮ ድንበር ተከፈተ ተባለ። በነገርህ ላይ አሁንም ሩቅ ነበር እንትን ድንበር ተከፈተ ተባለ። ከዛ በኋላ ድንበሩ ተዘግቶ አሁን እንደውም እንደሚባለው ጠቅላይ ሚኒስትር እንትን ፕሬዚዳንት ኢሳያስ የኢትዮጵያዊውን ዲፕሎማት ወረቀቱንም አልተቀበሉም ነው የሚባለው፣ የሹመት ወረቀቱንም ድንበሩ ተዘግቷል አሁን በአውሮፕላን ብቻ ነው የምትገናኘው እና ያ ሁሉ ዝም ብሎ እንትን ነበር ዋጋም ይቆጥራል ነበር ግን ይሄ ሁሉ ይሆን እንደው ዋጋ ይቆጥራል እንበል ሁለተኛ እንደው ኢትዮጵያኖችን ደግሞ ይበልጥ ድጋፍ የሰጣቸው የኢትዮጵያ ህዝብ የኢትዮጵያ ስም ከዚህ በፊት በማይሆን ነገር ነበር የሚነሳው አሁን በክብር በትልቅ ነገር ልትነሳ ነው የሚል ይሄ ሁሉ ኖብል ኮሚቴው የሰጠውና ኢትዮጵያኖች ደግሞ ደጋፊዎቻቸው የሚሰጡት ይሄ ሁሉ ተጠራቅሞ በእኛ መስፈርት በእኛ ግንዛቤ እንትን አይደለም ይሄ ዋጋ ሚዛን ሚደፋ ሆኖ አላገኘ ነው
ያለፋበት እስቲ ተጨባጭ ነገሮች አንድ ሁለት ብለው ያስረዱኝ እስቲ
ኦኬ ይሁን በመጀመሪያ ደረጃ ምንድነው እንትን እናረክ አንድ ነገር ስትቃወመው ሆነ ስትደግፈው ከራሳችን ግንዛቤና ከምንሰጠው ዋጋ እና ሚዛን ነው አሁን ይሄ ሰውዬ እኛ ዋጋና ሚዛን ምንሰጠው ለኢትዮጵያ ህዝብ እና ሀገር ጥቅም ደህንነት ሰላም አይነቶች ነገር ነው እንጂ ለወረቀቱ አይደለም ወይ ለዚህ ለሽልማቱ አይደለም እንደው አንድ ሁለት ብለ ስታይን ስላልፍ አሁን የቡራዩ ጠቅላይ ሚኒስትር አብይ አህመድ አስተዳዳሪ ከሆኑበት ጊዜ በኋላ ቡራዩ ላይ ዘር ተለይቶ እንግዲህ ነን ኦሮሞ ኦሮሞ ያልሆኑ ሰዎች በቤታቸው ላይ ቀለም እየተቀባ እንትን ብለዋል ተፈናቅለዋል ታርደዋል ተሰደዋል ማለት ከዛ ተፈናቅለዋል እና ይሄ የሆነው ደግሞ ከአዲስ አበባ ኮሩክ ካልሆነ ከቡራዩ ነው በዚህ ወንጀል ደግሞ ራሱ የኦሮሚያ ፖሊስ ተሳታፊ ሆኗል እዚህ ይሄ ብቻ አይደለም ጠቅላይ ሚኒስትር አብይ አስተዳደር ያደረገው በቡራዩ ላይ ከዛ የዛ የተፈናቀሉትን እጁን ዝርግቶ የተቀበላቸውን የዕለት ምግብ ያጎረሳቸው ብርድ ልብስ የሰጣቸው ምናምን የአዲስ አበባ ወጣት 1300 የሚሆኑ የአዲስ አበባ ወጣትን በነጋታው ነው ወስዶ ያሰራቸው የጠቅላይ ሚኒስትር አብይ አህመድ አስተዳደር ሌላው እንደ ሁለተኛ ልትቀስለ በጌዲዮ ተወላጆች ላይ 1 ሚሊዮን የሚሆን የጌዲዮ ተወላጆችን የዓለም ህዝብ እንዳውቅ ሆኖ እንደዛ ታሽጎ ተፈናቅሏል ተገለዋል ተደፍሯል ይህ ነው እንግዲህ የሽልማቱ እንግዲህ የኖብል ፕራይሱ በጀመሩት ይከተሉም የሚለው ወይንም ሌሎችም የሚያደንቁልን የነዚህ ሰዎች ስቃይ ከምንም ባይቆጥሩት መሆን አለበት ሌላው ልውሰድልን ለገጣፎ ላይ ቤተሰብ ሰዎች 40 ሀገር ሳይቀር ሄደው ወዳቸውን ቆጥበው ያችን ይዘው መጥተው በህጋዊ መንገድ ከኦሮሞ ባለስልጣኖች ሹሞች ቦታ ገዝተው የሰሩትን ቤት ነው እኮ በግሬደር መጥተው ያፈረሰባቸው የአብይ አህመድ አስተዳደር እዚ ይሄን ነው ለዚህ ሰው ነው እንግዲህ ሰላም ፈጥሯል ብለህ እንትን ምትለው በቤኒሻንጉል ጉሙዝ አንጀታቸው ምን በጦር ተወቅተው አንጀታቸው የተጎተቱ እና የሞቱ የአማራው ወገኖቻችንን ደም ከንቱ ማድረግ ነው እኮ ይሄ ሰውዬ እነዚህ ጠቅላይ ሚኒስትር አብይ ሰላም ያመጡ እንትን ያሉ ሽልማት ይገባቸዋል ለኛ ወረቀቱ አይደለም እኛ አንድ ሰው ባልሞተብን ነው በሲዳማ ወደቶች የተገደሉ ንጹሃን ወገኖቻችን አሁን ይሄ የኖብል የሰላም ኖብል ሽልማቱ ምን እንባቸውን ያብሳል ምን ይሰራል ይሄ ሚዛናችን ነው የሚለያየው እነዚህ ደጋፊዎችና እኛ የምንለያየው በሚዛናችን ነው ለየቀልናል ይሄ ሻሸመኔ ላይ ታስታውስ እንደሆነ ሻሸመኔ ላይ ያ ተዘቅዝቆ ተሰቅሎ የተቃጠለው ልጅ እሱንም እናቱንም በዚህ በሶሻል ሚዲያው አይተው ይሆናል ይሄ ያ እና አሁን ለዚች እናት እና ምን ይፈይድላታል ይሄ
ተከከለ ነው አንድ ነገር ማነሳው ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ሲናገሩ አሁን ከዚህ ከኖቤል ሽልማት ጋር በተያያዘ የኖቤል ሽልማቱ አንዴ ኦሬዲ ተሰጥቶኛል የሚመለስ አይደለም ተቃዋሚዎችም ካሉ በዚህ ለጊዜ ባያባክ ጊዜ ባያባክ ጊዜ ባያባክኑ
አንዴ ተሰጥቶኛል ካልኩ በኋላ ድምጽ ሄራቀ
ጊዜ ባያባክኑ ተቃዋሚዎች በዚህ ጉዳይ የሚቃወሙ ብለዋልና አሁን ኖቤል ሽልማቱን መቃወሙ ብዙ ትርጉም አለው ወይ የሚለው ነው። ሁለተኛ ጠቅላይ ሚኒስትሩ በቅርቡ ሲናገሩ ከዚህ ባለፈው ምናልባት እንደሚያስታውሱት ከዚህ ከጃዋር መሐመድ የጠበቃ አነሳስ ጋር በተያያዘ በተፈጠረው ግድያ በአብዛኛው የሞቱ የኦሮሞ ወገኖች ናቸው ብለው በቁጥር በብሔር ደርድረው አስቀምጠዋልና ቀደም በተገለጸው መንገድ እነ ኦሮሞ የሚለው እንትን ይገልጻዋል የሚለው ነገር እንዴት ታያላችሁ?
አዎ ኦኬ በእሺ ከዚህ ምን ዝርዝር ከመጣሁኝ እንደ ቀድሞ መዘርዘር ከጀመርኩኝ የዚህ የሰኔ 15 የባህር ዳር አለ የቤተ ክርስቲያን መቃጠል አለ የተፈናቀሉ ወገኖች አለ እና ይሄ ሁሉ የሚነሳ ነው። አንዴ ተሰጥቶኛል አይደለም ፍትሳቸው? አዎ አንዴ ተሰጣቸዋል። ደጋፊዎቻቸውም ይጮሃሉ እሺ ማለት ደስ ብላችኋል። እነዚህ ጠቅላይ ሚኒስትር አብይም ሆኑ የነሱ ደጋፊዎች በዚህ በቤተ ክርስቲያኖች መቃጠል፣ በአማራው መገደል፣ በደቡብ ህዝቦች እንደዚህ ታፍኖ በመሞት ምናምን ደስ ይበላቸው ደስታቸውን ይበል ይቀጥሉ ደስታቸው የሚደስታ ይሆንላቸው። እኛ ግን ስለታረዱ የሃይማኖት አባቶቻችን ኦስሎ አደባባይ ላይ ቆመን እንጮሃለን። እኛ ግን ስለተቃጠሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሽልማት ስነ ስርዓት ታዳሚዎች በደላችንን እንዲሰሙልን ኦስሎ አደባባይ ላይ ቆመን እንጮሃለን። ያ ነው አየህ የሚለየን እኛን። እኛ ግን በብሔራቸው ተነጥሎ ስለታረዱ የአማራ ወገኖቻችን ኦስሎ አደባባይ ላይ ቆመን እንጮሃለን። ምንም ጠቅላይ ሚኒስትሩ አንድ ተሰጥቶኛልና ምንም ላታረጉ አትችሉም ቢሉት፣ እኛ ግን ያንን የተደረገውን በጠቅላይ ሚኒስትር አብይ አህመድ አስተዳደር የተፈጸመውን በደል ለህዝብ እናሰማለን። ደግሞ እመነኝ እርግጠኛ ሁን ትናንትና እንትና ከእሳቸው በፊት የነበረው እንደተጠየቀው መጠየቃቸው አይቀርም። በሳቸው አስተዳደር ነው ይሄ ሁሉ የሆነው ይሄ ሁሉ ግፍ የተፈጸመው እና የኛ እንደ ኢትዮጵያዊ እኛ በእኛ ሚዛን የኛ ሚዛናችን ህዝብ ነው። የኛ ሚዛናችን ሀገር ነው። የኛ ሚዛናችን ሰላም ነው። የኛ ሚዛናችን አንድነት ነው። በእኛ ሚዛን ብቁ አይደለም አይጠቅ እንትን ይሄ ነገር ያገናዘበ አይደለም ያልነው ሄደን የስነ ስርዓቱ በሚደረግበት አደባባይ ሄደን እንጮሃለን። እዚህ ላይ ነው። ሌላው ቅድም የተከስክልኝ አው በጣም የሚገርም ነው። ጠቅላይ ሚኒስትር አብይ ማለት ጠቅላይ ሚኒስትርነት ደረጃ ደርሰህ አትሊስት ውነት ማውራት ያስፈልጋል። እዚህ የተገደሉትን እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስም ዝርዝራቸውን አወጣል። እዚህ ሌሎችም ስም ዝርዝራቸውን አወጣሉ። የተገደሉት ሰዎች ደግሞ ለዛ ሰለባ የሆኑት ደግሞ ምስክርነታቸውን በድምጽም በስዕልም ሰጥተዋል። ምን አስፈልገ ይሄን መካድ? ለምንድነው እንትን መዋሸት የሚያስፈልጋቸው ጠቅላይ ሚኒስትሩ? ይሄ መጀመሪያቸው ደግሞ አይደለም። ካስፈልገ ስለ ቃል በእውነት አይናገሩም ለማለት ብዙ ደርድረን ማቅረብ ይችላለሁ። እና ይህ ውሸት ነው። ውሸት ደግሞ አንድ ጠቅላይ ሚኒስትር ከሆንኩ በኋላ እዚህ እንዲህ አይነት ቅሌት ውስጥ መግባት ተገቢ አይመስለኝም። እና ዋሽተዋል።
እንግዲህ ያው መቼ ነው ኦስሎ ላይ ሄዳችሁ ተቃውሞ ለማቅረብ ያፈለጋችሁ?
እኛ እንትናችን ሰልፉ በ10 ነው፣ ዲሴምበር 10 ነው።
እንደሚመጡ እርግጠኞች ናችሁ? እሳቸው ጠቅላይ ሚኒስትሩ እንደሚገኙ እርግጠኞች ናችሁ?
እንደሚገኙ እኔ እንጃ። አይ ጠቅላይ ሚኒስትሩ በጣም ደፋር ናቸው እና ይገኛሉ ብለን እናስባለን። ማለት እንደዚህ አሁን ለምሳሌ እንደዚህ ይሄ ዓለም ያየውን የዓለም ህዝብ እኔ ብለ ከኢትዮጵያ አሁን ወጣ ብለህ እንደው ኢትዮጵያዊ ስለሆን እኛ እዛ ውስጥ ስላለን ነው እንጂ አሁን ከዛ ወጣ ብለህ እኮ ብታየው የዓለም ህዝብ እኮ እንትን ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን እየጸለየ ነው። ልክ አዚፍ ከእንትን ከዓለም ምድር ከሌላ ፕላኔት የመጣ በሰው መልክ ያለ ነገር እንደተወረረ ቤተክርስቲያንና ምዕመናን እዚ እና የዓለም ህዝብ ላቲኑ በለው ቻይናው በለው ቪየትናሙ ቻይናው ነጭ ጥቁሩ ሁሉ እየጸለየ ነው እና ያንን ሀቅ የካዱ በዛ ሀፍረት የማይሰማቸው ሰው ናቸው እና ሊመጡ ይችላሉ ግን አይደለም እንትን ናቸው አይናቸው ምን ያፈጠጡ ናቸው ሊመጡ ይችላሉ
ስለዚህ በዛን ቀን ተቃውሞ ሰልፍ ታደርጋላችሁ ማለት ነው አመሰግናለሁ በመጨረሻ መልእክት ካለዎት አስተላልፉና በዚሁ እንለያይ
ኦኬ በመጨረሻ ያለ መልእክት ምንድነው ለዚህ እድል ለሰጠን ለዚህ ሬዲዮ በጣም የከበረ ሰላምታዬን በአክብሮታችንን እንገልጻለን። እንዲህ አይነት እንደዚህ እሳቸውንም የሚደግፉ ደግሞ እንዲህ አይነት መጥተው ቢያስረዱን ጥሩ ነበር። ሌላው እኔ የኢትዮጵያን ህዝብ መለው ህሊናውን ዳኛ አድርጎ ውለቱን ይፍረድ ነው። እሺ ሌላ የምልህ ነው። እና በድጋሚ ከልብ ነው የምናመሰግነው።
አቶ ሰዮም እናመሰግናለን። መልካም ውሎ።
አሜን አሜን።
እንደምናርፍዳችኋል አድማጮች ከረፋዱ 11 ሰዓት ከ1 ደቂቃ ሆኗል የሳምንቱ አበይት ዜናዎች ቀጥለው ይሰማሉ ሲዳማ ክልል ሆኖ መደራጀት የሚያስችለውን ድምጽ ማግኘቱን የኢትዮጵያ ምርጫ ቦርድ አስታውቋል የሲዳማ ህዝብ ውሳኔ የመጀመሪያ ደረጃ ውጤት በትናንትናው ዕለት ይፋ ተደርጓል በውጤቱም የዞኑ ነዋሪዎች በነጻ ፈቃዳቸው በሰጡት ድምጽ መሰረት ሲዳማ ክልል ሆኖ የመደራጀት የሚያስችለውን ድምጽ በህዝብ ውሳኔ ማግኘቱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል በህዝብ ውሳኔ ድምጽ ለመስጠት በአጠቃላይ ከተመዘገበው 2,280,147 መራጮች መካከል 2,227,063 ሰው ማለትም 99.86% መራጮች ድምጽ መስጠታቸውን ቦርዱ አስታውቋል። ከመራጮች ውስጥም ሲዳማ ራሱን ችሎ በክልልነት እንዲደራጅ ፈልጋለሁ ለሚለው የሻፌታ ምልክት 2,225,249 ወይንም 98.51% ድምጹን መስጠቱ ተዘግቧል። ሲዳማ በደቡብ ብሔር ብሔረሰቦችና ህዝቦች ክልል ውስጥ እንዲቆይ ፈልጋለሁ ለሚለው የጎጆ ምልክት 33,463 ወይም 1.48% ድምጽ መስጠቱም ተዘግቧል። በዚህም በመጀመሪያ ደረጃ ውጤት ሲዳማ ክልል ሆኖ የመደራጀት የሚያስችለውን ድምጽ ማግኘቱ ነው ቦርዱ ያስታወቀው። ህዳር 10 ቀን 2012 ዓ.ም ተመረተ የተካሄደው የሲዳማ ህዝብ ውሳኔ ህጋዊና ሰላማዊ በሆነ መንገድ መፈጸሙን ቦርዱ አስታውቋል። በምዕራብ ወለጋ ዞን አንድ የኦሮሚያ ክልል ባለ መንግስት ባለስልጣን በመንገር ላይ በታጣቂዎች በተከፈተባቸው ተኩስ መገደላቸው ተዘግቧል። ባሳለፍነው ረቡዕ በኦሮሚያ ክልላዊ መንግስት ውስጥ ባለስልጣን የሆኑት አቶ ቶላ ገዳ ለስራ ጉዳይ ወደ ምዕራብ ወለጋ ቄለም ወለጋ ዞን እየሄዱ ባሉበት ወቅት ላሉ አሳቢ ተብሎ በሚታወቀው ወረዳ ውስጥ እስካሁን ማንነታቸው ባልታወቁ ታጣቂዎች መገደላቸውን ቢቢሲ ማረጋገጡን ዘግቧል። የምዕራብ ወለጋ ዞን አስተዳዳሪ የሆኑት አቶ ኤልያስ መታ ለቢቢሲ እንደተናገሩት ይግሪያ የተፈጸመው ላሎ አሳቢ ወረዳ ውስጥ ጋራ ቶሬ በሚባል ቦታ ላይ ባለፈው ሮቡ ለጣዋት 5 ሰዓት አካባቢ መሆኑን ገልጸዋል። አስተዳዳሪው ጨምረው እንደተናገሩት አቶ ቶላን የገደሉት ታጣቂዎች የተጓዙበት በነበረው መኪና ላይ ከግራና ከቀኝ ሆነው በከፈቱት ተኩስ በመኪናው ውስጥ እየተጓዙ የነበሩ መንገደኞችን ኢላማ አድርገው እንደሆነ አመልክተዋል። በታጣቂዎቹ ጥቃት የተገደሉት አቶ ቶላ ገዳ የኦሮሚያ ክልል መንግስት የመንገዶች ባለስልጣን ኮሙኒኬሽን ኃላፊ እንደሆኑ አስተዳዳሪው ለቢቢሲ ገልጸዋል። ጥቃቱ በተፈጸመበት ወቅት ከአቶ ቶላ ጋር ለሥራ ጉዳይ ሌሎች ሰዎች በመኪና ውስጥ የነበሩ ሲሆን ከነርሱ መካከል በመኪና ውስጥ የቄለም ወለጋ ዞን ምክትል አስተዳዳሪና ከጸጥታ አስተዳደር ጽፈት ቤትም ሌሎች ሰዎች አብሯቸው እንደነበሩ ተዘግቧል። በተጨማሪም የጸጥታ አካላት በመኪና ውስጥ ከተጓዦች ጋር የነበሩ ሲሆን ጥቃቱ በተፈጸመበት ቅጽበት ፈጻሚዎቹን ለመያዝ ለመከተል ሙከራ ቢያደርጉም ሳይሳካላቸው እንደቀሩም ተዘግቧል። ከሰኔ 15ቱ ጥቃት ጋር በተያያዘ የተጠረጠሩ 13 ግለሰቦች ክስ እንደተመሰረተባቸው ተነገረ። በባህር ዳርና አዲስ አበባ ከአማራ ክልል አመራሮችና ከነ ጄኔራል ሳአረ መኮንን ግድያ ጋር በተያያዘ በወንጀል ድርጊቱ እጃቸው አለበት በሚል የተጠረጠሩ 13 ግለሰቦች ክስ ተመሰርቶባቸዋል። የጄኔራል ሳአረ የጥበቃ የነበረው 10 አለቃ መሳፍን ጥጋቡ፣ የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለን ጨምሮ 13ቱም ተከሳሾች በፌዴራሉ ከፍተኛ ፍርድ ቤት ቀርበው ክስ ተነቦላቸዋል። አቃቤ ህግ በተከሳሾቹ ላይ ህገ መንግስትን በኃይል ለመዳር ተንቀሳቅሰዋል በሚል ክስ መስርቶባቸዋል። ተከሳሾቹ በማረፊያ ቤት የደህንነት ስጋት አለብን በሚል ለችሎቱ ያቀረቡ ቢሆንም በምርመራ ወቅት የተወሰዱባቸው ንብረቶቻቸው እንዲመለሱላቸው መጠየቃቸውን ተዘግቧል። ተከሳሾቹ ለቀረበባቸው ክስ የመቃወሚያ ምላሻቸው ለታህሳስ 1 ቀን 2012 ዓ.ም እንዲያቀርቡ ችሎቱ ውሳኔ ያሳለፈ ሲሆን ከደህንነት ጋር ላነሱት ጉዳይ በማረሚያ ቤት ሆነው ጥበቃ እንዲደረግላቸው አዟል። ለምርመራ በሚል ስለተወሰዱባቸው ንብረት በዝርዝር ለችሎቱ እንዲያቀርቡ ፍርድ ቤቱ ትዕዛዝ አስተላልፏል። ተጠርጣሪ ተከሳሽ 10 አለቃ መሳፍንት ችሎቱ የሚጠይቀው ምላሽ መስጠት እንዳልቻለና እሺና አው የሚሉ ምላሾችን ብቻ መስጠቱን አስተውቋል። ችሎቱ መናገር ካልቻል ካሳብን በጽሑፍ ግለጽ ማለቱንና ተከሳሹም ይሄንንም አለመቻሉ ተመልክቷል። ከሰኔ 15ቱ ጥቃት ጋር በተያያዘ በባህር ዳር ላይ የአማራ ክልል አመራሮች ዶክተር አምባቸው መኮንን፣ አቶ ምግባሩ ከበደ፣ አቶ ዘዝዋሴ ሲገደሉ አዲስ አበባ ላይ ደግሞ የፌዴሪ መከላከያ ኃይል ጠቅላይ ተማዦር ሹም ጀነራል ሳረ መኮንንና ጀነራል ገዛይ አበራ መገደላቸው ይታወሳል። በመጨረሻም የኢህአዴግ ምክር ቤት የፓርቲውን ውህደት ማጽደቁን አስታውቋል። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ምክር ቤት የድርጅቱ ስራ አስፈጻሚ ኮሚቴ የመራለትን የፓርቲውን ውህደት አጽድቋል። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ምክር ቤት ሰሞኑን ባካሄደው ስብሰባ ነው ውህደቱን ያጸደቀው። የኢህአዴግ ስራ አስፈጻሚ ኮሚቴ አባልና አቶ ፍቃዱ ተሰማ ጉዳዩን አስመልክተው ባደረጉት ቆይታ ምክር ቤቱ የግንባሩን ውህደት አስመልክቶ በዝርዝር ከመከረ በኋላ በሙሉ ድምጽ ማጽደቁን ተናግረዋል። በተጨማሪም ምክር ቤቱ በፓርቲው ፕሮግራም ላይ ተወያይቶ ማጽደቁንም አቶ ፍቃዱ አስታውቀዋል። የኢህአዴግ ስራ አስፈጻሚ ኮሚቴ አባል አቶ ፍቃዱ ተሰማ በስብሰባው የኢህአዴግ ኦዲትና ቁጥጥር ኮሚሽን ውህደቱን አስፈላጊነትና ህጋዊ አሰራር እንዲሁም ከደንብ ጋር የተገናኙ ጉዳዮችን በዝርዝር ጥናት ማቅረቡን ተናግረዋል። በጥናት ውጤት መሰረትም ኢህአዴግ አሁን ባለው ነባራዊ ሁኔታ ሀገራዊ ለውጡን ለማስቀጠል እንዲሁም የህዝቦችን ሁለንተናዊ ብልጽግና ለማረጋገጥ የግንባሩ ውህደት አስፈላጊ መሆኑን አረጋግጠዋል ብሏል። ውህደቱ ህግና ደንብና ስርዓትን ተከትሎ ከመከናወኑ አንጻር ትክክል ስለመሆኑ በጥናቱ ተመላክቷል ነው ያሉት አቶ ፈቃዱ። ከዚህ ባለፈ ምክር ቤቱ በሰሞኑ ውሎ በአዲሱ ውህድ ፓርቲ ብልጽግና ፓርቲ ፕሮግራም ዙሪያ መምከሩንና ማጽደቁም ተናግረዋል። በዚህም በፓርቲው በፖለቲካዊ ኢኮኖሚና ማህበራዊ ጉዳዮች እንዲሁም በውጭ ጉዳይ ግንኙነት ፖሊሲ ዙሪያ ዝርዝር ውይይት ተካሂዷል ብለዋል። ምክር ቤቱ በቀጣይም በተዘጋጀው የብልጽግና ፓርቲ መተዳደሪያ ህግ ደንብ ዙሪያ የሚመክር መሆኑም ተዘግቧል። በዚህ የኢህአዴግ ምክር ቤት ስብሰባ ላይ ህዝባዊ ወያኔ ሓርነት ትግራይ ህወሓት ሙሉ በሙሉ አለመሳተፉ ተነግሯል። የሳምንቱ አበይት ዜናዎች በዚህ ተጠቃለዋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
አይ ሰጠም ለባነ ረገዳይ 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 ገለም ወይ አባት ልጅ ሀገሩ ረገዳይ ረገዳይ
አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ደግሞ የተወሰኑ ነጥቦችን አንስተን እዚሁ እንነጋገራለን። በምንነጋገረው ሐሳብና ሁኔታ ላይ እንዲሁም በሌላ ነገር ላይ አስተያየት ያላችሁ ለተለመደው በ0819100 መደወል ትችላላችሁ ማለት ነው። አሁን ቢኒያም እናነሳው እንግዲህ ከሰሞኑ በአገር ቤት መነጋገሪያ የሆነው የኢህአዴግ ውህደት አለ ተዋህጃለሁ ብሏል። ብልጽግና ፓርቲ ሚል ስም ይዟል ማለት ነው። እና መጀመሪያ በስራ አስፈጻሚ ተነጋገሩ፣ ከዛ ሙሉ የኢህአዴግ ምክር ቤት ተነጋግሮ በሙሉ ድምጽ አጽድቆታል ብሏል። በእርግጥ በሙሉ ድምጽ የሚለው ለኔ ትክክለኛ አገላለጽ አይደለም፣ ምክንያቱም አባለ ፓርቲዎች ኢህአዴግ የነበሩት ህወሓት ሙሉ በሙሉ ተካፋይ አልሆነም በዚህ የውህደት ፕሮግራም ላይ። ስለዚህ ከተካፈሉት አባለ ፓርቲዎች በሙሉ ድምጽ አጸደቁ ቢባል ጥሩ ነው። እነሱ ህወሓትንም ያነሱበት ነገር የለም በዜናው ቀደምም እንደተሰማው። በዚህ የኢህአዴግ ውህደት ዙሪያ ምንድነው እንግዲህ ገዢ ፓርቲ እንደመሆኑ መጠን የኢትዮጵያ ህዝብ ጉዳዩን እንዲበቀላሉ የሚያዩ አይደለም። ምክንያቱም አለፉት አመታት በፈላጭ ቆራጭነት ሲገዛ የነበረ ቡድን ነውና ይሄ ነው ቡድን አሁን እንዴት ብልጽግና ፓርቲ የሚለው ከመጣ በኋላ ወዴት ይሄዳል? ምክንያቱም አሁን ኢህአዴግን ስናየው ኢህአዴግ እንደ ኢህአዴግ በተወሰኑ ለውጥ ከለውጡ ወዲህ ባሉ አንዳንድ ጊዜያዊ በሚታዩ ግን ተቋማዊ ባልሆኑ ሂደቶች እስረኞችን የመፍታት ሌሎች ፖዚቲቭ የሆኑ ነገሮች ተከናውነዋል። ግን ኢህአዴግ እንደ ኢህአዴግ የቀየረው ህዝቡ ጥያቄ የሚያነሳባቸው በርካታ ነገሮች አሉ። ከህገ መንግስት አንስቶ ቁልፍ ከሆኑ ሌሎችም የሀገሪቱ ህጎች ላይ ብዙ እንዲቀየሩ እንዲሻሻሉ የሚፈልገው ነገር አለ ህብረተሰቡ። ያ ባልሆነበት ሁኔታ ኢህአዴግ ውህደት ስሙን ይዞ ነው። አዲስ መተዳደሪያ ደንብ እንደሚያጸድቁ ተናግረዋል። ይሁንና አጨቃጫቂ የሆኑ ነገሮች ይውጡ ያውጡ በግልጽ የተገለጸ ነገር የለም። እንግዲህ በሂደት ምና ይሆናል እና በዚህ ውህደትስ የትኛው ፓርቲ አሸናፊ ወይም ከዚህ ውህደት አትራፊ ይሆናል የሚለውም በራሱ አነጋጋሪ ነው። ብዙ ነገሮች ይነሳሉ። እስቲ በዚህ ነጥቦች ላይ ጠቅለል ያለ ሐሳብ አንስተን እንወያያለን ትንሽ።
ያው እንደምናውቀው ሌሎቹ ከዛ
በፊት ግን አንድ ነገር ወደ ኋላ ወደ ቀደም ፕሮግራም አንድ አድማጫችን ደውለው ነበርና እዚሁ ምናልባት ለእንትኑ ማስተካከያ እንዲሆነን ነው። በዚህ በኢትዮጵያ ድምጽ ሬዲዮ አቋምና ሁኔታ በዚህ ላለፉት አመታት በምንሰራበት ስራ ጊዜ ሬዲዮ ነው የራሱ የመተዳደሪያ ደንብ አለው። ኢትዮጵያ ድምጽ ሬዲዮ እንደመሆኑ መጠን የትኛውም በመንግስት መዋቅር ውስጥ ያለ ኢህአዴግ ገዢ ፓርቲዎች የትኛውም ፓርቲ ሲያጠፋ እንደፈለገ ሊወቀስ የተፈለገውን አይነት ትችት ሊደርስበት ይችላል። እነዛም ሲደረግ ቆይቷል። ይሁንና ከኢትዮጵያ ድምጽ ሬዲዮ መተዳደሪያ ደንብ አንጻር እንዲሁም ባለን አጠቃላይ ስብዕናም ቢሆን ህዝብ ግን እንደ ህዝብ የትኛውም ኢትዮጵያ ውስጥ ያለ ብሔርም የሆነ ህዝብም እንደ ህዝብ ተለይቶ ሬዲዮኑ የትኛውንም ወገን የሰደበበት ወይም ደግሞ ህዝብ እንደ ህዝብ የፈረጀበት አካሄድ የለም። ብዙ ጊዜ አገላለጽና የአማርኛ እንትኖች ወደ ተለያዩ ነገሮች የመውሰድ ነገር ያለበት ሁኔታ ካልሆነ በስተቀር ቀደም ባለ ጊዜ ለምሳሌ ህወሓት መራሹ መንግስት ላለፉት 27 ዓመት ክፉኛ አገዛዝ በሀገሪቷ ላይ መጫኑ ይታወቃል። በዛም የመረረ ተቃውሞ በህወሓት ላይ ሲደረግ ነበር። አሁን ደግሞ ተረኝነት አካሄድ ስሜት የሚመስል አለ የሚሉ ወገኖች በኦሮሞ ዴሞክራቲክ ፓርቲ ላይ እንደዚሁ ከረር ያለ ተቃውሞ እያሰሙ ይገኛሉ። እና ያ ማለት ህዝቦቹን ሙሉ በሙሉ የመፈረጅ አይነት አካሄድ አለመሆኑን ይሄ ግንዛቤ ይሄ ታወቀ ነው። ምናልባት አንዳንድ ያገላለጽ ነገሮችን አንዳንድ ወገኖች የሚረዱበት መንገድ እንትን እንዳይል ለማለት ይሄ የሬዲዮኑ አቋም ለመግለጽ ያህል ነው።
ኦኬ። እና ወደ ነጥቡ ስንመለስ ምናልባት አሁን አንስተዋል በወሬ መካከል ላለፉት 27 ዓመት የነበሩት ፓርቲዎች ደኢህዴን፣ ብአዴን፣ ኦህዴድና ህወሓት በበላይነት ግን ሁሉንም ፓርቲዎች ቀጥቅጦ የሰራቸው ለማለት በሚያስችል ሁኔታ ህወሓት ነው የሰራቸው።
ትክክል።
በራሱ አዋቅሮ ራሱ ስም ሰጥቶ ራሱ ምልክቱን ለወጥቶ የራሱንም አላማ ነው የሚያስፈጽሙለት የነበረው።
እዚህ ቦታ ነው የተቋቋሙት የተመሰረቱትም እየተባለ
ቦታውም ራሱ ስምጥ ሸለቆ ታጋዮች ይባል ነበር የደህደን። እኔም ስምጥ ሸለቆ ታጋዮች ተብሎ አስተውሳለሁ። ወነ ጊዜ ላይ ሁሉም የትግል ታሪክ ያስፈልጋል ለእንትን ለምድን ነው ይሄ ለማታገያ ታሪክ ያንተ የትግል ታሪክ እኛ የስምጥ ሸለቆ ታጋዮች ነን የሚል እንዴት አይነት እንደሆነ ያው እና የማን ስርዓት ናቸው ዞሮ ዞሮ ምን ለማለት ነው የዋት ስርዓት ነበሩ
ትክክል።
ለውጡን ማግስት ተከትሎ ምን ነው የመጣው የሰማቸው ለውጥ ሰማቸው ለውጥ ሁሉ ከዛኛው እንትን ተላቀናል ለማለት ነው
ትክክል።
አዲስ ማንነት አሁን እሱም አሁን ደግሞ ኦዴፓ ወይም የኦሮሞ ዲሞክራሲ ፓርቲ አሁን እሱ ደግሞ ሌሎች ፓርቲዎችን እየሰራ ነው። ለከዋት ባለፈው አራት ፓርቲዎች ትላልቆቹና ሌሎች ታጋር የሚባሉትን ሰርቶ የራሱን ሐሳብ ማስፈጸም ያደረጋቸው
ትክክል።
አሁን ደግሞ በተረኝነት ባልከው መልኩ ሊገለጽ ይችላል እነዚህ ያንኑ አስተሳሰብ ያንኑ ህገ መንግስት ያንኑ ሪዮታለም ይዘው ነው ስም ቀይሮ ኢትዮጵያ ብልጽግና ህዋት ለምን አቆረፈ ብትል የፈጣሪነት ሚናው ተወሰደበት። እነዛን ፓርቲዎችን የፈጠሪያቸው ዛሬ ተወሰዱብኝ ነው
አንድም እሱ ነው። ሁለተኛም በህዋት ጉዳይ ያቆረፈበት ዝልግ ከሆነ በእነሱ በሚያስተዳድሩበት ጊዜ የኮታ ሚናዎችን ፌደራል መንግስቱ ላይም ሆነ በሌላም ቦታ ላይ እንደራሳቸው ሰዎች እንደ ልብ ያስቀምጡ ነበር። ያ በፐርሰንት ቢገለጽ ብዙ ፐርሰንት ሊሆን ይችላል። አሁን በአዲስ ብልጽግና ፓርቲ ባወጣው proportional የሆነ የፓርቲዎች አሰላለፍ ህወሓት 6% ነው እንዲያገኝ የተደረገው። የራሱ ቀላል አይደለም። በእነሱ ጊዜ ከነበረው 25% ማለት ነው።
ያው አንደኛ እሱ ነው። ሌላው የሚመስለኝ እኔ አሁን ፓርቲዎች ሲዋሃዱ መርሳት የለብን እያንዳንዱ ፓርቲ የልማት ድርጅት አለው። ህወሓት ይፈርት የልማት ድርጅቱ ነው በዛ ስም ዲንሾ የሚባል አለ። በደቡብ ደግሞ ወንዶ ንግድ ኩባንያ በጣም ከነዚህ ሁሉ ባላብቱ የህዋት
የፈርተ ነው ትልቁ ግዙፉ።
ገና የማይመለሱ ጥያቄዎች አሁን እነዚህ ፓርቲው የብልጽግና ፓርቲ ሲባል በእነዚህ በድሮ ላይ የሚከራከሩበት እንደውም ፓርቲዎቹ እንደውም ነጋዴዎች ወደ መሆን ሄደዋል። በምን በነን ጋቨርንመንታል ወይም ደግሞ ትርፋማ ባልሆነ ድርጅት ስም የተቋቋሙ በጣም ትርፋማ የሆኑ እንዲያውም ገንዘብ የሚያመነጩላቸው ሐሳባቸውን በኢምፖርት ኤክስፖርቱ ላይ በጣም ተሳታፊ የሆኑ ታላላቅ ድርጅቶች አሉ። እና አንደኛው እንግዲህ ፈርት ነው። በኦሮሚያ አሁን ለምሳሌ በትራንስፖርቱ በደቡብ ደግሞ በተለያየ አይነት ነገር እነዚህ ልማት ድርጅቶች አሉ። በፓርቲ ስም የተቋቋሙ
ፓርቲ ስም በአማራውም እንደዚህ ነጥረት የሚባሉ አሉ አይ ቲንክ።
እና እነዚህ ገና አሁን ውህደቱን የሚያስቆርፋቸው አንደኛ የሪሶርስ ጉዳይም ይመስለኛል። ምክንያቱም እነዚህን ይዘው ከተከላከሉ እርግጠኛ አይደለሁም። ከዛ ግን እኔ ዋናው መስመንት የሚላቸው ምንድነው የፈጣሪነት ሚና መቀማት። እኔ የፈጠርኳቸው ፓርቲዎች ለምን ተሰብስበው እኔን አግላይ በሆነ መልኩ ሌላ አዲስ እንቅስቃሴ ውስጥ ይገባሉ የሚል አሳይም
ድሮ አጋር ፓርቲ የሚሏቸው እነሱ አሁን ባሁኑ በአዲሱ የፓርቲው ውህደት ብልጽግና ፓርቲ በሚባለው ለምሳሌ ሀረሪም ተወክሏል። አብሮ ውህድ ፓርቲ ሆኗል። 1% ድምጽ ሚና እንዲኖረው ተሰጥቷል ማለት ነው። ጋምቤላ የነሱን ፓርቲ እንደዚሁ የሁዱ ፓርቲ ያካለው 3% እንዲያገኝ ተደርጓል። ቤንሻንጉል ጉምዝ እንደዚሁ የዚሁ የሁዱ ፓርቲ ያካለው እሱም በቀደመው በህወሓት በነበረው አስተዳደር 0% ላይ ነበራቸው። ምንም የፖለቲካል ውክልና አልነበራቸውም። አሁን ቤንሻንጉል 3% አፋር 5 ድምጽ እንዲያገኝ ሆኗል። ከአማራና ከኦሮሚያና ከአማራ ቀጥሎ ደቡብ በ25% ሶማሌ ኢቭን በህወሓት አስተዳደር ጊዜ 0% ላይ ነበረው አሁን 7% እንዲኖረው ተደርጓል ማለት ነው። እንግዲህ ቀደም ባለው እንግዲህ ለውድድር እንዲመች ቀደም ባለው በህወሓት አስተዳደር ስር በነበረው ኢህአዴግ የኦሮሚያ ድርሻ 25% ነበረ የዚህ የስልጣን ኮታ እነሱ በሚያከፋፍሉበት whatever። አሁን አዲስ ብልጽግና በተባለው ፓርቲ ወደ 34% ከፍ እንዲል ሆኗል። አማራ ድሮ በነበረው በህወሓት ያደግ ጊዜ 25% ነበር አሁን 28 እንዲሆን ተደርጓል። ደቡብ ፕላስ ያው አሁን እንግዲህ ሲዳማ የሚለው እንግዲህ ለብቻው እንትል ሊል ይችላል 25% ነበር በፊት አሁን ወደ 14 ዝቅ ወደ 12 ዝቅ እንዲሆን ተደርጓል። ሶማሌ ከ07 እንዲሆን ተደርጓል። እንግዲህ ትልቁን ያጣው ትግራይ ነው፣ ከ5% ወደ 6% ዝቅ እንዲል ተደርጓል። ስለዚህ ይሄንንም መቀበል እንዲቀዋዛ ሊሆን አይችልም። ኦልሞስት አይ ቲንክ እንደቀበለው ሜዳሉ ምንት ነገር የለም።
ዛሬ እሱን በማስመልከት ሰልፍ ለማዘጋጀት አሰቡ ነበር ሳይሰረዝ አይቀርም እርግጠኛ ባለውንም። ነገር ግን እንዳልኩ መሰረታዊ አሁን ይሄ የውድ ፓርቲው ምናልባት ለምርጫው አጀንዳ ይዞ መምጣት የተለውጫለው ለውጥ ላይ ነን የሚል ወይ ደግሞ እነዚህ ነገር ስላልሆነ ነው እስካሁን ድረስ ያነበሩ ችግሮች ፓርቲው እንደዚህ በውድ በድሮ አስተሳሰብ ስለነበረ ነው የሚል እይታ ወይ ደግሞ ህዝቡ የምንድን ነው ይሄ ሱፐርፊሻል የሆነ ከላይ ሹገር ኮት አድርገ ውጪ ብልጽግና ምናምን እንዲያውም የኢትዮጵያ ሚለውንም ተቀንሷል መሰለኝ። ብልጽግና ፓርቲ
ኢትዮጵያ ብልጽግና ፓርቲ ነበር መጀመሪያ ሲነሱ የነበረው በሐሳብ ደረጃ ቀረበው በስራ አስፈጻሚ ደረጃ ተዋይተው ሲወጡ ኢትዮጵያ ሚለው ተቀንሶ ብልጽግና ፓርቲ በሚለው ነው እንዲቀጥል የተደረገው።
እና ገና ከመጀመሪያ ኢትዮጵያ ሚለውን እንትኑን መቀነስ
አዎ ብዙ አጫጫቂ ነገሮች አሉ። ኢትዮጵያ ሚለው መጀመሪያ ባይኖር ኦኬ፣ ግን ከገባ በኋላ ለምን ወጣ ሚሉ ነገሮች አሉ። ግን ኖርማሊ ኢትዮጵያ ሚለው እንኳን ትክክል የሚሰሩበት ቢሆን ኢትዮጵያ የሚለው ቀጥያ ቢኖርም ባይኖርም ብዙ ችግር አይኖረውም የሚል ሐሳብ አለ። በሌላው ዓለም የሀገሮቹ ስም ከፊት ቀጥያ አይሆንም ኖርማሊ እንደውም የፓርቲ ስም አሰጣጥ ላይ ብዙ ጊዜ
ባይ እንደውም በሀገሮች ካየሁ እንደውም በብዛት አፍሪካ ውስጥ ያሉ ሀገሮች ዲሞክራቲክ ሪፐብሊክ ኦፍ እንትን ዲሞክራቲክ ሪፐብሊክ ኦፍ ምናምን ኢትዮጵያም እንደዛው ዲሞክራሲ እውነተኛ ዲሞክራሲ ያለባቸው ሀገሮች ዲሞክራሲ የሚለውን ስም አይጠቀሙም እኛን እና ምንድነው ዶክተር አብይ ዛሬ በአዴፓ 39 አመት ስለ ብልጽግና ፓርቲ ተናገሩት። ሰው ሰው የሚሸት ሰው አቃፊ የሚባል ነገር አሁን አዳዲስ የመጣ ነገር
አዳዲስ አማርኛዎች ያው ከየለውጡ ጋር የሚፈጠሩ አማርኛዎች አሉ።
አቃፊና ሰው ሰው የሚልና ያንን ነገር ከምን ገማነሳው ህገ መንግስቱ ላይ አሁን መሰረታዊ የሆነ ችግር የአንድ ፓርቲ እንትን ነው። በኔ እይታ የአሁን ህገ መንግስት የተወሰኑ ግለሰቦች ሐሳብና የአንድ ፓርቲ መተዳደሪያ ደንብ ነው ማለት ይቻላል። ምክንያቱም ለምሳሌ ውይይትን መሰረት ያደረገ ከሆነ ብልጽግና ፓርቲ ከበፊቱ ሚሌ ከሆነ ለምሳሌ ህገ መንግስቱ ላይ የግለሰቦች መብትና የግሩፕ መብት ነው ቅድሚያ የሚሰጠው
ለቡድን መብት ነው።
ያ ማለት
ኢትዮጵያን እንደ ኢትዮጵያ የመቀበሉ ነገር የለም። ብሔር ብሔረሰቦች ኢትዮጵያን ፈጠሩ ነው እንጂ ኢትዮጵያ ብሔር ብሔረሰቦችን አልፈጠረችም ነው ግንዛቤው። አንተ
ያንን መሰረታዊ መጥፎ የሆነ ሐሳብ ይዞ ብልጽግናን ብትለው ሌላም የኢትዮጵያ ብልጽግናን ብለው ሌላም አይነት ፓርቲ ስም ብትሰጠው አልቀይረውም ያለውን ያንን አስተሳሰብ አገሪቷን ለዚህ ሁሉ ችግር ሚዳርጋት በተፈለገበት ጊዜ ማንንም ተነስተው የራሴን እድል በራሴ ለመወሰን ፈልጋለሁ ይችላልውኝ በሚልበት ኢትዮጵያዊ ስሜትን የማይጠፋ ከኢትዮጵያ በላይ ብሔር ብሔረሰቦች አሁን የሚከበረው ለምሳሌ ሌሎች ሀገር ላይ ኢንዲፔንደንስ ዴይ ቪክቶሪ ዴይ ምናምን ተብሎ ይከበራል። አሜሪካን 4th of July እዚህ ማገር አላችሁ። እኛ ሀገር የሚከበረው የብሔር ብሔረሰቦች ቀን ነው። የኢትዮጵያ ቀን አይከበርም።
በኋላ አመጡ ግን just ትኩረት የሚሰጠው የለም። just እንደው አሁን ነው አሁን ያለፉት 2 አመታት ኢትዮጵያ ቀን ተብሎ እንትን መጣ። ግን እንደዛኛው ከፍተኛው ነባጀት አይመደብለትም። በትንንሽ ሌቭል ነው የሚከበረው። በታች በክፍለ ከተማ ከፍ ባለና በፌደራል ደረጃ ቢሆን በትንንሽ ነገር ነው እንጂ እንደ ሌሎቹ ተጮሆለት ስቴዲየም ተዘግቶ ሰርምን ሁሉ ነገር ከወር በፊት ዝግጅት ተደርጎ የሚከበርበት ሁኔታ አይደለም። ዞሮ ዞሮ
ያንን ሐሳብ ይዞ ብልጽግናም ቢሆን የኔ እንትን ያንን ህገ መንግስት አሁን ምን ሊሆን የቡድንና የግለሰብ መብት ሌሎቹ የሰባዊ መብቶችን በተመለከተ ምናምን መሬት ላይ ችግር አለ። ኢቭን አሁን ከለውጡ በኋላ ራሱ ብዙ ሰዎች በአመለካከታቸው በፖለቲካ አመለካከታቸው ታስረዋል። አሁንም እስር ላይ ያሉ ሰዎች አሉ
አሉ። አሁን ኢቭን አሁን ታስረው የተፈቱትን ጋዜጠኞችና ሌሎች የሰጡትን ምስክርነት ስናይ የተያዙበት ተያዙ የተባለው ምክንያት ሌላ መመርማሪው ሲጠየቁ የነበረው ነገር ጭራሽ ከምንም ጋር የማይገናኝ ነው። ለምሳሌ አሁን ከሰኔ 15 ግድያ ጋር በተያዘ ተይዘው የነበሩ በዚህ ከአማራ ክልል የመጡና እዚህ በአዲስ አበባ ያሉ አመራሮች ፖለቲካ ተይዘው የተለቀቁት ኢቭን ከባልደራስም ጭምር ተይዘው የተፈቱትና የተለቀቁት በምርመራ ጊዜ ሂደት የነበረውን ነገር ሲያስረዱ በዩቲዩብ ያለ ነው መስማትም ይቻላል። ምን አይነት አወቃቀር አላችሁ? ከለን ተደግፋላችሁ? አደረጃጀት አላችሁ ወይ? ከዛ ከተያዙበት ጋር ምንም አይገናኝ ነገር ሌላ የምትታደራጁት የታጠቀ ኃይል አለ ወይ? እንደዚህ ነው ወይ? ጠቅላይ ሚኒስትሩን ለምሳሌ ሊያስገብሩ የሚባለው ጻፊ ጠቅላይ ሚኒስትሩን በፌስቡክ በመሴንጀር ለሰው ስትልክ ተሳድበሃል። እንደነዚህ አይነት ነገሮች ላይክ ህጉ የተያዙበት ነገር ሌላ ሆኖ ግን ከውስጥ ያለው ነገር በመመረመር የሚያጋጠማቸው ነገር በፍጹም ከዛ ጋር የማይገናኝ ነገር ነው። ይሄ ነገርም እንግዲህ ብዙም ኢንተርኔት የተሰጠው ነገር አይደለም። ዞሮ ዞሮ የኢህአዴግ ውህደት ከብዙዎቹ አሁን የሚመጣው ምርጫ ከማሸነፍ አንጻር እንደ ስትራቴጂ የሚጠቀሙበት ካልሆነ ሌላ ሀገራዊ ፋይዳ የሚያገኘው ነገር የለም። ምክንያቱም አሁን የሚመጣው ምርጫ ለማሸነፍ ምክንያቱም አሁን ባለው የብሔር ፖለቲካ አሰላለፍ ሁሉም በየክልሉ የራሱን የሚመርጥበት አካሄድና ሁኔታ ስላለ ያንን ለመቋቋም ያላቸው አማራጭ በዚህ መንገድ መቅረብ ካልሆነ በኦሮሚያ ክልል ማንንም መቼም ሁሉም በየክልሉ የየክልሉን ፓርቲዎች ነው ሊመርጥ የሚችለው። ያ ከሆነ ደግሞ ኢህአዴግ ሊሆንና የሚያበቃበት ስለሆነ እንግዲህ ከዚህ ይሄንን ነገር አድርገው እንግዲህ ባንድም በሌላ መንገድ ስልጣን ላይ ለመቆየት የሚደረግ አካሄድ ነው ብለው የሚሉ አሉ። የለም ኢትዮጵያንም ለማዳን ያለው አማራጭ ይሄ ነው የሚሉ አሉ። በሌላ ጎን ብዙ አስተያየቶች ይሰጣሉ።
እዚህ ላይ ምናልባት ክሩም ያስተውለ ከሆነ የመጀመሪያ ሰሞን ዶክተር አብይ ለስልጣን በመጡ ሰሞን በጣም ብዙ የተቋቋሙ ኮሚሽኖች የሚኒስተር ኢቨን አዲስ ሚኒስተር መስሪያ ቤትን ጨምሮ ኮሚሽኖችን ተቋቁሟል። የፕራይቬታይዜሽን ኮሚሽን ተብሎ የተወሰኑ ሰዎች አሉበት። ኢትዮጵያ ውስጥ ያሉ አንዳንድ ካምፓኒዎችን ፕራይቬታይዝ በሚደረግበት ሂደት ውስጥ የሚሳተፉ ሰዎች፣ የድንበርና የአስተዳደር ወሰን ኮሚሽን እንደዛ የሚባል ተቋቁሞ ነበር። ሰላም ሚኒስተር አለ ተቋቁሟል። እንግዲህ እንደውም በጣም ሰላም እየተናጋ የመጣው ሰላም ሚኒስተር ከተቋቋመ በኋላ ነው።
ስለዚህ በትክክል እንግዲህ ሰላም ሚኒስተር ተባለ እንጂ ሰላም ሚኒስተር በውስጡ እኮ በጣም ትልቅ የሀገሪቷን ቁልፍ የሆኑ ነገሮችን የሚሰራው የቀድሞ ብሔራዊ ደህንነትን ጨምሮ ብዙ የደህንነት ተቋማትና ሌሎችንም የያዘ መስሪያ ቤት ነው።
ያመልል ነው። እነዚህ ሁሉ ተቋቁመው ስራቸውን ሳናቅ አሁን የድንበርና ምናምን ኮሚሽን የሚባለው እስካሁን ድረስ የትኛውንም ፈንክሽናል የሆነ ነገር ሲሰራ እኔ አላየሁኝም። እኔ በበኩል የትኛውንም እንዲያውም በክልሎች ትግራይ ክልል አልቀበልም ስልጣኑን ምናምን ብሎ
ያንን ምንም እኮ የለም። ከዛ
እንደዛ ነው። አሁን ብልጽግናንም አይሆኔ ለሆነ ወቅት መሸጋገሪያ ወይ ምናምን ምናምን ነገር ነው እንጂ እንደዚህ አዲስ ሀሳብ አዲስ ለውጥ ለኢትዮጵያ ይዞ የመጣ ነው ወይ ደግሞ ለውጥ የምር እንዳላስብ የሚያደርጉኝ ብዙ ኔጌቲቭ ነገሮች አሉ። አሁን የብልጽግና ፓርቲ ነው ምናምን ብዬ ባስብና the way የተለያዩ on the ground በተለያዩ ከተሞች ላይ ያለውን እንቅስቃሴ ብታይ ዘርፊያን ጨምሮ ከፖለቲካው ጋር በቀጥታ ምናገናኘው ሰው ኢንሴኪዩር ዴሞን ስሜት ሲሰማው ማን አለብኝ ግንኙነትና በየአካባቢው ሰዎች ተሰብስበው መንግስት የመሆን እንቅስቃሴ ነው ያሳዩ ያሉት እና የመሬት ላይ የማይታዩ ለውጦች ናቸው በአብዛኞቹ። ያሁን ብልጽግና ፓርቲን ቢመጣ ለማህበረሰቡ የስም ለውጥ ካልሆነ በስተቀር እንዳልኩ በጣም ያስተሳሰብ ለውጥ ያላቸው ሰዎች አሁን የተሰበሰቡበት
ለረጅም ጊዜ በዋን በቁልፍነት የሚነሱ የህዝብ ጥያቄዎች መልስ ካላገኙ ድረስ
የስም ለውጥ
እንትን ለውጥ ያመጣል ተብሎ አይጠበቅም። ይሄንን በዚህ እንደዚህ ካል እስቲ እንመለሳለን። ወደ ሙዚቃ ግብዣ ከመላፋችን በፊት ምን አንድ እንትን መናገር እንችላለን። ስለ ትናንትና እንግዲህ የሬዲዮ ኢትዮጵያ ድምጽ ሬዲዮ ባልደረባችን መብራቱ ትናንትና
ተመሽሯል በጣም ደስ በሚል ሁኔታ። እንግዲህ ረጅም ጊዜ እኔ ሙዚቃ ከመጣው ጀምሮ መብራቱ የሬዲዮ ባልደረባችን ነው። ትናንትና በሰርጉ እንትኑ ተገልጿል። እኛም የመልካም ምኞታችንን ልንገልጽለት እንወዳለን። ግሩም አሪፍ ፕሮግራም ነበር።
ቆንጆ ፕሮግራም ነበር። በጣም ደስ የሚል ፕሮግራም ነበር። በጣም ደስ ብሎናል። ሃና ባለቤቱ ሱም መብራቱ ጥሩ መጪው ጊዜ የሰላም ጋብቻቸውም የአብርሃም እና የሳራ እንዲሆን እኛም በዚህ በሬዲዮ ክፍል ባልደረቦች ስም ምኞታችንን መግለጽ
ሙዚቃ እንጋብዘው ለሰርግ
አንድ እንግዲህ የሰርግ ሙዚቃ እንጋብዝና እንመለሳለን ማለት ነው። Thank you. አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ሁለት ማስታወቂያዎች አነብና መስመር ላይ አስተያየት ሰጠኝ ለግለሰብ አለ ወደዛ እናልፋለን። ልዩ የህፃናት ዲስኮ በኢትዮስታር ኢላል የልጆች የአማርኛ ትምህርት ቤት በአይነቱ ልዩ የሆነ የዲስኮ ዝግጅት እድሜያቸው ከ10 እስከ 15 ለሆኑ አዘጋጅቶ ይጠብቃቸዋል። ዝግጅቱ እሁድ ዲሴምበር 1 2019 ከ14 ሰዓት እስከ 18 ሰዓት ሲሆን ሃምበርገር፣ ለስላሳ ቺፕስ፣ ፖፕኮርን እና ግላስ የምናቀርብ ሲሆን ሽልማት የሚያስገኝ የዳንስ ውድድርም ይኖረናል። ለዚህ ሁሉ ዝግጅትና ምግብ የምትከፍሉት 150 ክሮነር ብቻ ነው። ቦታው እንዳይሞላባችሁ ቀድማችሁ በ0736227203 0736227203 ስዊሽ በማድረግ ወንበራችሁን ያዙ። አስታውሱ የሁድ ዲሴምበር 1 ቀጠሯችሁ በኢትዮስታር ይሁን። የእድሜ ገደብ ከ10 እስከ 15 ብቻ ይላል። ወደ ሌላ ማስታወቂያ ስናልፍ የስብሰባ ጥሪ ይላል። የሀገራችንን የፖለቲካ ኢኮኖሚ ማህበራዊና የኢትዮጵያ ዜጎች ማህበራዊ ለፍትህ ፓርቲ ወቅታዊ ሁኔታ በተመለከተ አስፈላጊው ማብራሪያ ለመስጠትና ከታዳሚዎች የሚሰነዘሩ አስተያየቶችና ጥያቄዎችን ለማስተናገድ የኢዜማ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ በስካይፒ ቀርበው ማብራሪያ ይሰጣሉ። ስለሆነም በአካባቢያችን ለምትኖሩ ሁሉ የዚህ ስብሰባ ተካፋዮች እንድትሆኑ ያክብሮት ጥሪያችንን እናስተላልፋለን ይላል። የስብሰባው ጥሪ የኢዜማ አስተባባሪ ማህበር በስቶክሆልም ቀን ኖቬምበር 30 2019 ቀዳሜ ከቀኑ 8 ሰዓት ወይም 14 ሰዓት ጀምሮ ቦታ በገሞሰን ፎልኬት ሂውስ በገሞሰን ቶሪ ሰዓት ከቀኑ 8 ሰዓት 14 ሰዓት ጀምሮ ወደ ስብሰባው አዳራሽ ለመምጣት ቀጥታ ቱነል ባና ግራውና ሊኒየን ከከተማ ስካርፕኔክ የሚለም በመሰድ በቀጥታ ወደ ባጋሞሰን መምጣት ይቻላል ይላል። አድማጮቻችን ሁለት አድማጮቻችን መስመር ላይ አሉ። አይ ቲንክ አንደኛው አድማጭ ረጅም ያለ ጊዜ ቆይቷል መስመር ላይ በዛ እንነጋገራለን። ሃሎ ተነስተልኝ ሁለታችሁም።
ሃሎ ተነስተልኝ።
ቀደም ብለህ የገባው አድማጭ እንግዲህ አይ ቲንክ በቀደም ተከተል አድርግና እስቲ አስተያየቶትን እስቱ በምን ጉዳይ ላይ ነው አስተያየት የሚሰጡት?
አይ ቲንክ እኔ መሰለኝ።
አዎ
ቀደም የገባሁት ምንድነው እናንተ ከዛ ከመሰረተ ጣቢያ ተሰወሩበት ነበር ከዚህ ከአዲሱ የኢህአዴግ ውህድ ፓርቲ ጋር ተያይዞ እኔ ምናልባት በአሁኑ ሰዓት ለመደግፈው የራሴ የሆነ ፖለቲካ መልከታ ይኖረኛል። አጠቃላይ ደግሞ እንደ አንድ ኢትዮጵያዊ ዜጋ ወይም እንደ አንድ ኢትዮጵያዊ ተወላጅ ባገሬ ውስጥ ያለው መልካም ነገር ሁሉ ደስ ይለኛል። ባገሬ ውስጥ ያለው መጥፎ ነገር ሁሉ ደግሞ እንትን ያደርገኛል፣ ጥሩ ስሜት አይሰማኝም። እና በተለይ ኢህአዴግ በሚባለው ድርጅት ውስጥ ላለፉት 28 ዓመት ውስጥ በዋናነት ሲያሽከረክረው የነበረው ህወሓት መራሹ ፓርቲ ነው። ሌሎቹ እሱን ሲያጅቡ እሱን ሲያደርጉ ነበር እንጂ በአገሪቷ ውስጥ ይህን ዚግባ የሚባል ሚና አልነበራቸውም። ብአዴን፣ ብአዴን እና ኦፒዲዮ ሌሎች አጋር ድርጅቶች የሚባሉት እንደዚሁ ተመሳሳይ በአገሪቷ ዕጣ ፈንታ ላይ ቀጥታ ሙሉ የሞስተን ወይም የኃይል ስልጣንን ይዞ እንትን የማድረግ እንትን አልነበራቸው። አሁን ምናልባት እኔ በአዴንን ሳየው በተለይ ከአማራ ህዝብ ጥቅም አንጻር ነው የተወሰነ መናገርም ፈልገው ሞር የአማራን ህልውና ትግል እደግፋለሁኝ። ምክንያቱም እኔ ከኢትዮጵያዊነት ወርጄ በአማራነት እንትን ማለት ማሰብ አልፈልግም ነበረ። ግን ዝንተ ዓለም ቀኝን ሲመጡት ግራ ነው እየሰጡ መኖር ከእንግዲህ በኋላ ይበቃል የሚል ከሚሉት ወገን ነኝ። የአማራ ህዝብ የሚያደርገው ማንኛውንም ሁለንተናዊ ትግል እደግፋለሁ። ስለዚህ የአማራን ህዝብ ላለፉት 28 ዓመታት ሲያስተዳድር ሲገዛ የነበረው በአዴን የሚባል ድርጅት ነው። ይህ ድርጅት ከአመሰራረቱ ጀምሮ እስካሁን ድረስ የአማራን ህዝብ ስነ ልቦና የማይወክል ነው። በብዙ ነገሮችን ማየት እንችላለን እና ፈጽሞ ከሌሎች ቀረ አማራ ከሆኑ ኃይሎች ጋር ሆኖ ራሱ ነፍጠኛ ብሎ ሲሰድበው የነበረ ራሱ ጨቋይ ብሎ ሲሰድበው የነበረ ድርጅት አመራሮች ስናይ ማለት ነው። ኢቭን በሰነድም ጭምር አስደግፈው ለካድሬዎቻቸው ስልጠና ሲሰጡበት የነበረ አማርኛ ተናጋሪ የህወሓት ስነ ልቦናን የያዙ መሪዎች ነበሩ ሲያሽከረክሩት የነበሩ። አሁንም ለውጥ መጣ ከተባለ ወዲህ እንደው የጠላቴ ጠላቴንም ወዳጄ ነው እንደሚባለው እኔ በዛ ነበር የማየው። ህወሓትን ከኦሮሞ ፖለቲከኞች ቢጠሉትም ግን ለቱን ለመጣል አላያንስ መፍጠሩ ጥሩ ነው የሚል ነገር ነበረ። አዘይድ ኦፍ ዘደይ ግን የፖለቲካ ጨዋታውን እንዴት እኩል መጫወት ይቻላል፣ የኃይል ሚዛንን እንዴት ማስጠበቅ ይቻላል፣ በተለይ አማራ ነው ህዝብ ወክለዋለሁ የሚለው በአዴን ይሄን ለማስጠበቅ ምን ያህል ፖለቲካዊ አቅም አለው፣ ምን ያህል ተጽዕኖ የመፍጠር ፓወር የመያዝ በደህንነቱ በፖለቲካ ስልጣኑ ያንን የመያዝ አቅም ምን ያህል ነበረው የሚለው ጥርጣሬው ነበረኝ። ያው የፈራሁት እንትን አልቀረም እና አሁኑ ሰዓት ያው ትናንትና ከትግራይኛ ተናጋሪዎች ነበሩ የኃይል ሚዛኑ በሂዘው ሲያሽከረክሩት የነበሩ። አሁን ደግሞ ወደ ኦሮምኛ ተናጋሪዎች ነው የተደረጉ። ኦሮ አማራ ተባለ እና ብይንና ለማን 4 ኪሎ ቤተ መንግስት ተማስባትን ድረስ ነው እንጂ ለአማራ ህዝብ ለዘመናት ሲታገልባቸው የነበሩ የህልውና ጥያቄዎች የማንነት ጥያቄዎችን ሊመልስ የሚችል የሀገር ባለቤትነትን ሊያስጠብቅ የሚችል አለ።
ስለዚህ የእርስዎ ሀሳብ ይሄ የውህዱ ፓርቲ ቀደም ያለውን እንደ ባዴንም ሆነ እንደ አማራ እርስዎ እንዳሉት በዚህ ስብስብ ውስጥም ሆኖ ምንም የሚፈይደው ነገር የለም፣ ብዙ ለውጥ የለም ነው ባጭሩ?
ምንም የሚፈይደው ነገር የለም። ምክንያቱም ዋናው የህዝቡ ጥቅም እንትን ያድረው የነፈገው ህገ መንግስቱ ነው። ህገ መንግስቱ ባልተሻሻለበት ሁኔታ አሁንም ራሱ ቅድም እናንተ ስታወሩበት እየተከታተልኩኝ ነበረ እና በመቀመጫ በፓርቲ ውስጥ ይሄ እንትን ኮሚቴ የሚባለው ሴንትራል ኮሚቴ በሚባለው ውስጥ የፓርቲዎች እንትን ተምባል ተደልድለዋል። አሁን ያለውን የክልል አደረጃጀት ይዘው ለምሳሌ ሀረሪ የራሱ መቀመጫ አለው፣ አፋር የራሱ መቀመጫ አለው፣ ኦሮሞና አማራ እንደዚህ የራሱ መቀመጫ አለው እና ይህ አሁን ዝም ብሎ ፌክ የሆነ ነገር አሁንም ዝም ብሎ ጨዋታ እንጂ የአማራን ህዝብ ሲያነሳቸው የሀገር ባለቤትነት ጥያቄ የአማራ ህዝብ ላለፉት 28 ዓመታት እንትን ሲልባቸው በሀረር አሁን ሰሞኑን እየሆነ ያለውን ነገር አይተናል። በአርቲ ዶዶ ላይ የሆነ ያለውን ነገር አይተናል። በባሌ አይተናል። ኢቭን አዲስ አበባ ዙሪያ ናዝሬት፣ ድሬዳዋ፣ ደብረ ዘይት፣ ናዝሬት እየሆነ ያለውን ነገር፣ ሞጆ እየሆነ ያለውን ነገር አይተናል። ስለዚህ አማራ ነፍጠኛ በገባበት የሚገደል በገባበት የሚሳደድ ማህበረሰብ የሆነበት
መስመር ላይ ጠብቁኝና እርሶ ሌላኛው አድማጭ ምናልባት እድል እንዲያገኙ እስቲ ቀጥሉ።
እሺ ደመታሉ?
አዎ አዎ በሚገባ።
ኦኬ አይ እኔ እኮ ይሰማል።
አዎ
ኦኬ። እኔ እንኳ ደወልኩት ሌላ ነገር ነበረ። አሁን ወንድሜ ሀሳብ እየሰጠ ስለነበረ ወደ ሌላም ቴክስት እንዳልገባ እሰጋለሁ። ግን አንድ ነገር መታወቅ ያለበት ኢትዮጵያ ውስጥ ህወሓት ከተወገደ በኋላ ኢትዮጵያ ውስጥ ለውጥ መጥቷል። ግን ይሉት ወደምንፈልገው ስርዓት ይወስደናል የሚለው ይሄ በሂደት የሚታይ ነው። ያ ደግሞ የሚመዘነው እያንዳንዱ ፖለቲካ ድርጅት ሲደራጅ መሆን አለበት የሚል ተሐሳብ ነው። እና ለዚህ ደግሞ እያንዳንዳችን ተቀራርበን በመነጋገርና በመወያየት ኢትዮጵያ ውስጥ የመጣውን ለውጥ እውን እንዲሆን ማድረግ ይጠበቅብናል ብዬ አስባለሁ። ሌላው አትሌት ኢትዮጵያ ውስጥ አሁን ያለው በጣም ባላንስ አሉ ነው የሚታየኝ። ሚዲያዎችን ብንመለከት አብዛኛው ጊዜ የሚዘግቡት እዚህ በብሔር የተዋቀሩት አካባቢ የሚደረጉትን ነገሮች ነው። እና ኢትዮጵያ ውስጥ አሁን በጣም ፈተና የሚሆን ያለው ማህበረሰቡ ፍራቻ ውስጥ እየገባ ያለው አማራጭ ኢትዮጵያ ውስጥ አማራጩ ሚዛን ያለማረግ ስላለ ብዙ ጊዜ የሚዘወረው የብሔር የተደራጁት እንትን ላይ። ስለዚህ እዚህ ላይ ሚዲያዎች ቢቻል ሚዛናዊ ቢሆኑ ጥሩ ነው የሚል ግምት አለኝ። ይሄ በአጠቃላይ ጀነራል ነው የምለው። ኢትዮጵያ ጀምሮ ውጭም ያሉት ብዙ ጊዜ ብሔር ተኮር እንትን ላይ ያለውን ነገር ብቻ ነው የሚዘግቡት። እና ይሄ ነገር አሁን ወራ አላስፈላጊ ውስጥ ይገባል ብዬ አስባለሁ። ስለዚህ እዚህ ላይ መታረብ ይደረግበት እኔ በጣም ደስ ይለኛል። ምክንያቱም ኢትዮጵያው ዛሬ ስለ ኢትዮጵያ መፍትሄ ማምጣት የሚችለው በብሔር የተደራጀ ነው። አንተ ተነስተህ ስለ ኢትዮጵያ አንድነት አሁን ለምሳሌ ተነስተህ ብታወራ ኖሮ ነው አንተ ያገባህም እኛንን የሚያገባል ነው የሚል። ስለዚህ ኢትዮጵያ ውስጥ በተለይ የዜግነት ፖለቲካ ኢትዮጵያ ውስጥ እንዲመጣ የሚፈልጉ ኢትዮጵያውያኖች ላይ በጣም በጣም የተለየ አይነት መንገድ ከጨዋታ ውጭ ለማድረግ የሚደረግ እንትን አለ። ግን ይሄ ግን የሚወሰነው ብዬ የማስበው ኢትዮጵያ ውስጥ እውነተኛ ምርጫ ሲመጣ ያኔ ህዝቡ በሚሰጠው ድምፅ ነው ብዬ አስባለሁ ነው። ስለዚህ እዚህ ላይ ባላንስ ሚዲያዎች ብታደርጉ በጣም ደስ ይለኛል። እኔ የደወልኩት እንትን ማን የደወልኩት አሁን በሚቀጥለው ሳምንት ማነው በሚቀጥለው ሳምንት ቅዳሜ የከተማ ማነው ድርጅት ወይም ማህበር ስብሰባ አዘጋጅቷል።
የማን ድርጅት
ሰባ ኢትዮጵያኖች እንዲገኙ እና የፈለጉትን ጥያቄ በማንሳት ለምን የኢየማ የድርጅት ወይም ድርጅቱ ማህበር በስቶክሆልም መቋቋም እንዳለበት የሚለውን ስብሰባ እናደርጋለን። በዛ ላይ ኢትዮጵያኖች ተገኝተው የፈለጉትን ጥያቄ በማንሳት ውይይት ማድረግ እንፈልጋለን። በዛ ቀን የኢየማ የፓርቲ ሊቀመንበር የሸዋስ አሰፋ በስካይፒ ይገኛሉ። ስለዚህ ኢትዮጵያኖች በዛ ቦታ ላይ እንዲገኙ እንፈልጋለን። በተለይ ከዚህ በፊት በሚደረገው ትግል ውስጥ አያገባንም ብለው ነው ቁጭ ብለው ሲመለከቱ የነበሩ ኢትዮጵያኖች አሁን የመጣው ለውጥ ሆነ እንዲሆን በተቻላትም ወይም በእውቀት በተለይ በእውቀት ደረጃ ማገዝ የሚፈልጉ ኢትዮጵያኖች ማንኛውም ኢትዮጵያዊ መጥቶ በመሳተፍና በመቀላቀል ይህንን ማህበር አጠናክሮ ኢትዮጵያ ውስጥ የሚደረገውን የፖለቲካ ወይም የዲሞክራሲ ስርዓቱን ለማድረግ አጋር እንዲሆኑ ጥሪ እናስተላልፋለን።
በጣም አመሰግናለሁ። እንግዲህ ሰዓትም እየሄደ ነው። ሌላኛው አድማጭ ማጠናቀቅ ከፈለጉ በአንድ ደቂቃ የሚሉት ነገር ካለ።
እሺ፣ አመሰግናለሁ። ማለት አጠቃላይ ውህደቱ ከአማራ ህዝብ ጥቅም አንጻር ሳየው እንደውም ከድጡ ወደ ማጡ ነው እንጂ ምንም የመለሰለት ነገር የለም። የሀገር ባለቤትነት ጥያቄውን ላለፉት አመታት ሲታገል ነበረ። በየትኛውም አካባቢ አማራ ተበትኖ ነው ያለው። በተለይ አሁን አማራ ክልል ተብሎ ከሚባለው ውጪ ከአስር ሚሊዮን ያላነሰ ህዝብ አለ። ይህ ህዝብ የፖለቲካ ውክልና የለውም። ብአዴን አሁን ለጊዜው መሸሸጊያ ነው ያደረገ። ይህንን ሊመልስ የሚችል የሞራል ስለሌለው አቅም ስለሌለው አሁን ለጊዜው ውህደት በሚል በዛ ውስጥ መልሶ ለሌሎች አገልጋይ ለመሆን ራሱን የሸጠበት ሁኔታ ነው ያለው እና አጠቃላይ ውህደቱ ወደፊትም በቀጣይ እናየዋለን። አሁን ያለውን ተረኝነት መልኩን ቀይሮ ከማስቀጠል ውጪ ሌላ የሚያመጣው ነገር የለም። ኦሮሞ ፖለቲከኞች ውስጥ ያለው እርስ በርስ የመፋተግ ነገር አለ። በተለይ ቲም ለማ የሚባለው ይህን ስልጣኑን ይዞ ለመቀጠል በነ በቀለ ገርባ በኩል ከህወሓት ጋር በይፋ ገጥሞ የመስራት ነገር አለ። ያችን የፖለቲካ ጨዋታ እንዴት ነው ከዛም አሁን ውህደት በሚባለው ውስጥ ወንበር አዋጥተን እንትኗን ስልጣናችንን አስጠብቀልን የደምን ይችላል የሚለው ቲም ለማ የሚባለው ናብይ የሚመሩት እንት እነሱ የፈጠሩት እንት ነው እንጂ ለህዝቡ መሰረታዊ የሀገር ባለቤትነትን በአገሪቷ ውስጥ እኩል ሁሉም ህዝብ ታይቶ የሚኖርበት የህግ የበላይነት የሚከበርበት ሳይሆን ለግለሰቦች ጥቅም ለተወሰኑ ቡድኖች ስብስብ ጥቅም ማስተበቂያና ማስከጠያ ነው እንጂ ለአማራ ህዝብ የሚያመጣው ፋይዳ የለምና አማራ ህዝብ ከምን ጊዜውም በላይ ራሱን ማደራጀት ራሱን ለነጻነት የሚያደርገውን ትግል ተናቦ መሬት ላይ ጠብ የሚል ስራ መስራት ነው ያለበት በውጭም ያለው በአገር ውስጥም ያለው ይሄው ነው ያለኝ መልእክት አመሰግናለሁ ስለተጣጣችሁ ይግዙ
ሁለታችሁንም አድማጮች አመሰግናለሁ መልካም ቆይታ
አድማጮች ፕሮግራማችን እንደቀጠለ ነው ከስፖርት ክፍል ባልደረባችን መኮንን የተረሰን የስፖርት አጠር ያሉ ዜናዎችን ቀጥዬ ያሰማለሁ እንደ አውሮፓውያን አቆጣጠር በ2021 በካሜሩን አስተናጋጅነት ለሚካሄደው የአፍሪካ ዋንጫ ውድድር ላይ ተሳታፊ ለመሆን የሚደረጉት የማጣሪያ ውድድሮች ባለፈው ማክሰኞ በተለያዩ የአፍሪካ ከተሞች ላይ በባህር ሲቀጥል በባህር ዳር ዓለም አቀፍ ስታዲየም ላይ ኢትዮጵያ ብሔራዊ ቡድን ሁለት ጊዜ የአፍሪካ ሻምፒዮን የሆነውንና ሶስት ጊዜ የዓለም ዋንጫ ላይ ተካፈለውን የአይቮሪ ኮስት ቡድንን ያስተናገደ ሲሆን እንግዳ ቡድን ገና በጨዋታው እንደተጀመረ ግብ በማስቆጠር በቡድናችንና በደጋፊው ላይ ድንጋጤ ቢፈጥርም ቡድናችን በደጋፊው በመታገዝ ባደረገው ድንቅ ጨዋታ ሁለት ጎሎችን በማስቆጠር 2-1 በማሸነፍ ታላቅ ድልን አስመዝግበዋል። የኢትዮጵያ ብሔራዊ ቡድን ቀጣይ ጨዋታውን ከኒጀር ቡድን ጋር በናሲዮ ወር ማብቂያ ላይ ከሜዳ ውጭ ያከናውናል። የታላቁ ሩጫ ውድድር ለ19ኛ ጊዜ ባለፈው እሁድ በአዲስ አበባ 45,009 ተሳታፊዎች በተገኙበት ተከናውኗል። በወንዶቹ የሱር ኮንስትራክሽን ተወዳዳሪ በሪሁን አረጋዊ አሸናፊ ሲሆን በሴቶች ደግሞ የግሎባል ስፖርት ቡድን ተሳታፊ ያለም ዘርፍ የኋላ የውድድሩን ፈጣን ሰዓት በማስመዝገብ አሸናፊ ሆናለች። በአውሮፓ ኢትዮጵያውያን የስፖርትና የባህል ፌስቲቫል የዘንድሮ ውድድር ከጁላይ 29 እስከ ኦገስት 10 2020 በሆላንድ ርዕሰ ከተማ አምስተርዳም ከተማ ላይ እንደሚከናወን ፌዴሬሽኑ አስታውቋል። በማልታው ቢርኪራካ ቡድን የተጫወተች የምትገኘው ኢትዮጵያዊቷ ሎዛ በራ በአቋም መለኪያ ጨዋታ ግብ አስቆጥራለች። ሰሞኑን ቢርካቢር ከኮርክ ሲቲን በገጠመበት የአቋም መለኪያ ጨዋታ 3-3 በሆነጫ ውጤት ተጠናቀዋል። ከሶስት ግቦች አንዱን ሎዛ በራ በ53ኛው ደቂቃ ማስቆጠራው ተዘግቧል። በሴካፋ የሴቶች ዋንጫ ኬንያና ታንዛኒያ ለፍጻሜ ደርሰዋል። በሁለት ምድብ ሲካሄድ የቆየው የሴካፋ የሴቶች ውድድር ፍጻሜው በአስተናጋጇ ታንዛኒያና በኬንያ መካከል ሆኗል። ኬንያ ቡሩንዲን 5-0 ታንዛኒያ ኡጋንዳን 1-0 አሸንፈው ነው ለፍጻሜ የደረሱት። በእንግሊዝ ፕሪሚየር ሊግ ጆዜ ሞሪኒዮ ወደ ሊጉ ተመልሰው በድል ጀምረዋል። ባለፈው ዓመት ታህሳስ ከማንቸስተር ዩናይትድ አሰልጣኝነት ተሰናበቱት ሞሪኒዮ በቅርቡ ፖቺቲኖን ተክተው ቶተንሃም ሆትስፐርትን እንዲያሰለጥኑ ተቀጥረዋል። በመጀመሪያም ጨዋታቸው ዌስትሃም ዩናይትድን ገጥመው 3-2 አሸንፈዋል። መልካም ጅማሮ ተብሎላቸዋል። የስፖርት ፕሮግራማችን ይሄን ይመስላል። ቢኒያም ፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። በዚሁ በስንብት እንግዲህ ሌሎች ነጥቦች ነበሩ ልናነሳ የነበረው ሰዓት በመገባደዱ በስንብት ብንሰናበት
ያው መጣቀጥቀለል ምናረገው የዛሬ ውይይታችን ይሄን ስለነበረ ያላነሳናቸው ሐሳቦች እናንተም ያላነሳችኋቸው ሐሳቦች እንደሚኖሩ እርግጠኞች ነን። እኛም በሚቀጥለው ሳምንት እንደምንገናኝ ልንገልጽላችሁ እንወዳለን። በሚቀጥሉት ሳምንታት እንዲሁ ፖለቲካዊ ማህበራዊና ወቅታዊ የሆኑ የሀገራችን ጉዳዮች እንዳሰሳለን። ምናልባት መዳሰስ ካለብን አንድ ደቂቃ እንኳን የጆዋር መሐመድን የአውሮፓና የአሜሪካ ጉዞ ምናልባት
እንግዲህ እስቲ በመናልባት ለሚቀጥለው ሳምንት እንደ ሐሳብም አድማጮችም እንዲሰጡበት ያሉትን ሁኔታዎች የድጋፍ የተቃውሞ ሌሎችም ነገሮች የሚነሱ ብዙ ነገሮች አሉ። ከዛ አግባብ በናየው ነገር ካለ ቀደም ያላነሳ ነው በዚህ በያደጉት ውደት አንጻር ለምሳሌ አዲስ አበባ ስቲል ሌሎች አጋር ድርጅቶች ቦታ ሲያገኙ አዲስ አበባ ስቲል ምንም ውክልና እንዳያገኝ ተደረገበት አካሄድ አለ። ይሄም የሚፈጠረው ፖለቲካዊ ኢኮኖሚያዊና ሌሎችም ነገሮች እንደተጠበቁ ነው። ብዙ ችግሮች እንደሚፈጠር ይተበቃል።
ለውጥ አልተለወጠም ምንለው ፓርቲው ተንተሳሳይ እንትን ይዞ ነው ሰው ይሸታል ቢባለም አዲስ አበባ 7 ሚሊዮን ህዝብ ይያለ በዚህ ፓርቲ ውስጥ ምንም አይነት ውክልና አላገኘም።
ስቲል ብዙ ነገሮች ምንም የመፈታት አቅጣጫቸው በጣም እንትን ይያለ መሆኑን እናያለን። እነዚህና ብዙ ነገሮችን ጨማምረን ለሳምንት እናንተም ጠብቁን።
የዛሬ ፕሮግራማችን ወዚህ ተጠናቋል። እስከ ሳምንት መልካም ሳምንት።
I'm not afraid of my demons.